ሽምግልና አድማጮችን ይህ የምታደምጡት በትኩል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርትስ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Yeah. ከረማችሁ ክብሯን አድማጮቻችን ይህ የምታዳምጡት የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ሁለታዊ ሳምንታዊ ፕሮግራሙን እነሆ በዘመን በጊዜ በሚል ዘሪቱ ጣመ ዜማ ጀምሯል። ፕሮግራማችን እንግዲህ እስከ ማብቂያው እስከ 12 ሰዓት ድረስ የሚቀጥል የሚዘልቅ ነው የሚሆነው። እንግዲህ በዛሬው ለት ስርጭት ጊዜያችን ያሰናዳናቸው ተላዩ ለእናንተ ይመጥናሉ ያልናቸው ፕሮግራሞች አሉን። እንግዲህ ባሳለፍነው ሳምንት መጀመርነው አለ። እንግዲህ ኢትዮጵያ ውስጥ ባለው ሁኔታ የተጀመረው የለውጥ ሂደት አንድ አመት አስቆጥሯል። ተስፋን ሰንቀን የተጓዝንበት ሂደት የአንድ አመት ሂደት ምን ይመስላል? ከማህበረሰቡ ጋር ከእናንተም ጋር እየተወያየን የነበረበት ሂደት አለ። እሱን ዛሬ በስፋት ምን መለስበት የሚሆነው ዝግጅታችን ጥንቅራችን ነው። እንግዲህ ከዜና ከ11 ሰዓት በኋላ የሚኖረን ፕሮግራም ደግሞ ከአገር ቤት አጠር ያሉ መረጃዎችን ለመለዋወጥ የምናረጋቸው ስልክ ጥሪዎች ይኖሩናል። በዛ መሃል እንግዲህ አገራችን ውስጥ ስላለው ጊዜያዊ ወቅታዊ ሁኔታ መረጃዎችን ለእናንተ የሚያቀርቡላችሁ እንግዲህ ሰብአዊ መብትና ሰብአዊ መብት ተሟጋቾችና ጋዜጠኞችም ይኖራሉ። በዛ ውይይታችን መሰረት ነው እንግዲህ ከ11 ሰዓት በፊት ቀደም ብለን እንጀምራለን። ውይይታችን ባለፈው ሳምንት ጊዜ አጥሩን በሰፊው መሄድ ያልቻልንባቸው መሰረታዊ ሐሳቦች አሉና ከምንም ነገር በላይ ሐሳብ ይቀድማልና ከእናንተ ጋር እንወያያለን። የወደፊቷን ኢትዮጵያ አንድነቷን አስጠብቀን ዋጋዋ በአባቶቻችን እንደተመነላት ከምንም ከማንም በላይ ሆና ተከብራ የቆየች ሀገራችን አስጠብቆ ለመሄድ ምን መደረግ አለበት? አሁንስ ያለው የለውጥ ሂደት በምን ሂደትና ሁኔታ ቢታገዝ ወደ ተሻለ አቅጣጫ መሄድ ይችላል? እስካሁንስ የመጣንበት ሂደት ምን አይነት ተስፋዎችና ተግዳራቶች ገጥመውታል? እንዴትስ ነው ያንን ነገር ወደፊት አስተካክለን መሄድ የምንችለው የሚለውን ሐሳብ ከእናንተ ጋር ምንለዋወጥበት መሰረታዊ ጊዜያችን ነው የሚሆነው። እንግዲህ እናንተም በስልክ ቁጥራችን 0811100 እየደወላችሁ ሐሳብ አስተያየት ጥቆማችሁ እንደምትሰጡን ባለሙሉ ተስፋ ነን። ፕሮግራማችን ይቀጥላል። እንግዲህ ከስቱዲዮ ሆነን እኔም አህመድም የስቱዲዮ ባልደረባይ ቢኒያምም ሆነን ፕሮግራማችን ምንስም አብረን እስከ ፍጻሜ ድረስ እንቀጥላለን። ከእናንተ ደግሞ የምናደምጣቸው ከእናንተ የምንቀበላቸው ገንቢ ሐሳቦች ፕሮግራማችን መሰረት ናቸው። ለዛሬ በተለይ ደውሉልን፣ ሐሳባችሁ ሰዎቹን በነጻ ግለጹልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እቺ ሙዚቃ አድምጠን ደግሞ ተመልሰን መጣለን።
Yeah.
ባሳለፍነው ሳምንትም ቃል በገባነው መሰረት እንግዲህ ሰዓታችን ሰድረን ባሳለፍነው ሳምንት የጀመረውን ሐሳብ በተለይ ኢትዮጵያ ውስጥ ያለው ባሳለፍነው አንድ አመት ሂደት ውስጥ ኢትዮጵያ ውስጥ ያለው የፖለቲካ ሂደትና አጠቃላይ ሁኔታዎች ተስፋዎችና ተግዳራቶች በሚለው በተለይ ደግሞ ያው ከፊት የተቀመጡት መሪያችን አሉ ዶክተር አብይ አህመድን የሳቸው የሥራ አፈጻጸምና አጠቃላይ ኢትዮጵያ ውስጥ የሕግ የበላይነት እንዲሁም የዲሞክራሲ ግንባታ ሂደት ምን ይመስላል ምንስ ተግዳራቶች አሉት የሚለውን ጀምረን ነበር። ባሳለፍነው ሳምንት የጊዜ እጥረት ስለገጠመን በሰፊው መሄድ ያልቻልነው ጥዑምና መልካም ሐሳቦችን ወደኛ ያመጡልን የነበሩት አቶ ናረጋ ውይይታችንን ቆርጠን ቃል ገብተን ነበር በዚህ ሳምንት ለመቀጠል እሳቸው ከኛ ጋር ያሉት እና እንግዲህ በቅድሚያ ባሳለፍነው ሳምንት በጊዜ እጥረት ሐሳቦችን መጠቅለል ስላልቻሉ በሰፊው መወያየት ስላልቻሉ ይቅርታ ይጠይቀን። ዛሬ ደግሞ ቀደም ብለን ጀምረናልና እስቲ ከባለፈው ቀጥለን ያለውን አጠቃላይ ሁኔታ የርሶን መልከታ እስቲ ከኛ ጋር ያለው ሁኔታ ምንድነው የሚለውን እንድንለዋወጥ ነው። እንኳን በሰላም መጡ። እስቲ ይቀጥሉ እናላለሁ።
በጣም አመሰግናለሁ። ባለፈው ጊዜ እንኳን እኔ በእውነቱ የፈለኩትን ብዙውን ተናግሬያለሁ። አንዳንድ ትኖች ናቸው የቀሩት፣ ግን ዋናው ትልቁ አስፈላጊ ነው ብዬ አመንኩበት በመሀላችን አንድ በውጤት ሊሰጥ የሚችል የሚያግባባ በተለይም ደግሞ ህዝባችንን የማጣላ ህዝባችንን አንድ የሚያደርግ አሁን የተጀመረው ተስፋ እንዲቀጥል እንዲያብብ እያንዳንዳችን በስራችንና በአነጋገራችን በምናቀርበው ሀሳብ ማጠናከር አለብን የሚለውን አጠቃላይ እንትን ለማሳሰብ ነበረ። አሁን ግን የዛሬው ደግሞ ስብሰባ ሲጀመር ጀማሪ ነው የሚጠፋ፣ ከዛ በኋላ እንትኑ ስለማይገኝ አሁን አጠቃላይ ነጥቦችን አነሳለሁ። በዛ ላይ እንግዲህ አይሆፕ ሰውም ተሳትፎ እንዲኖረው፣ አንደኛ ማየት ያለብን ምንድን ነው፣ መጀመሪያ ዝም ብለን ችግሩን ብቻ አይደለም ያለው ተጨባጭ የሆነ ፖዘቲቭ የሆነ ነገር ምንድን ነው ኢትዮጵያ አሁን ያለው የምናስበው የሚለውን በደንብ የተጠና እንትን ባይሆንም ከአሳቤ ውስጥ የመጡት በነጥብ ነጥቦች ባስቀመጥ፣ አንደኛ ዛሬ እንግዲህ ይህንን በምናገርበት ጊዜ ከአመት በፊት ወይ ደግሞ ከሁለት አመት በፊት ከነበረው ጋር አነጻጽሬ ነው። ኢትዮጵያ አሁን ዛሬ ኢትዮጵያዊነት የሁሉም አጀንዳ ሆነዋል። ይህን ኢትዮጵያዊነት ተነስቶ በሚዲያም ይሁን በእንትን አጅቴ የሚቃረን ኢትዮጵያ ውስጥ እንደሚገባኝ ከሆነ በእድሜ እንግዲህ እስካየው አሁን የመጀመሪያ ጊዜ ነው ሰው በአጠቃላይ ኢትዮጵያን አጀንዳ አድርጎ ኢትዮጵያ እንደ ሀገር መቀጠል አለበት የሚል የሁሉም የፖለቲካ አስተሳሰብ ያለው ስናገር፣ ይሄ አንድ ፖዘቲቭ ነው። ሁለተኛው ፖዘቲቭ ደግሞ ምንድን ነው? ህዝቡ ገበሬም ሆነ የፈለገው ህዝቡ ለመብቱ መታገል ገብቶታል። መታገል ብቻ አይደለም፣ ትልቁ ለውጥ መታገል አይደለም፣ ዋጋ እንዳለውም ዋጋ እንደሚያስከፍል ማወቁ ነው። ያን የኢትዮጵያ ህዝብ አውቀዋል። በዛ ላይ ደረጃ ነው ያለው። በህዝብ መካከል ደግሞ በአንድም አብሮ የሚያኖር ሁኔታ የለም፣ ይሄ ካልተቀየረ አብረን ልንኖር የምንችል የለም የሚል በህዝብ መካከል የሚነሳ ምንም ጥያቄ የለም። ይህም በጣም ጥሩ የሆነ ሁኔታ ነው። ሁለተኛ ደግሞ ለውጥ ፈላጊው ሁሉም ህዝቡን ብቻ ሳይሆን ኢቭን ስልጣን ላይ የወጡ ሰዎች ሀይሎችም አሉ። ለውጥ ፈላጊ ሙሉ በሙሉ አልተቆጣጠሩም እንጂ ወደዛ ወደ ለውጥ ወደ ሰከነ ሁኔታ እንድንመጣ ዲሞክራቲክ ኢትዮጵያ ለመፍጠር የሚሰሩ ኃይሎችም አሉ። እንግዲህ መኖራቸውን ደግሞ ሌላ በነገቲቭ አንስተን እነሱ ራሳቸውን የማይሆን ተቃውሞ ፈጠናቸው፣ ይህም አንድ ፖዘቲቭ ነገር ነው መኖራቸው። ሌላው ደግሞ በዓለም ደረጃ ኢትዮጵያ ስም ከሁለት አመት ከሶስት አመት ከነበረው እኔ እንግዲህ እስከገባኝ ድረስ በጣም ፖዘቲቭ ይሆናል። በሀገራችን እንኳን እዚህ እንኳን ባለንበት አሁን በስዊድን ሀገር ጓደኞቻችንም የሆኑ ሌላ የፖለቲካ ሰዎች ለኢትዮጵያ ከኛ ጋር በሚወያዩበት ጊዜ እንደው ደረታችንን ከፍ አድርገን ከእነሱ ጋር ማውራት የጀመርን ነው የሚመስለኝ። ይሄ አንድ በጣም ፖዘቲቭ የሆነ ሁኔታ ነው። አሁን ለምሳሌ ኢትዮጵያ አየር መንገድ በተከሰከሰበት ጊዜ ብዙ ጊዜ ለአንድ ሀገር ኔጋቲቭ እንትን ነው በዚህ ጊዜ የሚመጣው አለ። የፓይለቶቹ ችሎታ፣ የሀገሩ እንዴት ነው ችግሮች በሙሉ አብረው ይነሳሉ። አሁን ግን በኢትዮጵያ ውስጥ በዚህ ጥያቄ ላይ የኢትዮጵያ ምን አይነት ኢትዮጵያ አየር መንገድ ምን አይነት ችሎታ ያላቸውን ፓይለቶች የሚሆን በሴኩሪቲ ውክል እየመዘገባቸው ነው። እንደዛ አይነት ለኢትዮጵያ እንዳውም አንዳሁን በአንድ በኩል ምንድን ነው አንድ ትልቅ ሪክላም ነው የሆነው። እንደዚህ እንደዚህ አይነቶቹንም አንደርስታንድ ማድረግ አለብን ነው። ሌላው ደግሞ የነገቲቮቹ ደግሞ አሉ፣ በጣም እንትን የሚያደርጉ በጣም ትልቅ ችግር የሆኑ ለምሳሌ የወጣቶች ስራ አጥነት፣ የፖለቲካ ካልቸራችን ያለው ችግር ዓለም አስተማመናችን ያንዳንዱን ጥያቄ ያንዳንዱን ጥያቄ ምን መነዝረው በብሔር በኔነት ከኔ በሚለው ነው። ምንም ነገር ይሁን ሰው ከተሾመ ማነው የተሾመ ምን ተመጣጣል አይደለም። ያንዳንዱ ኢቭን በሚዲያም ይሁን በእንትኑ ማነው ሰው ከዚህ ኦሮሞ ነው አማራ ነው ብሔሩ ነው ያ ትልቅ ነገቲቭ የሆነ በሽታ ነው ያለው። እንደው ቁጥሮችም ደምፈረናል አርሚ ውስጥ ስንት ነው እንትን የሆነ አብይ ከመጣ በኋላ በቃ ይሄ በሙሉ ጀነራሎች ኦሮሞ ሆነዋል ምናምን የሚል እንትኖች ሁሉ በሲሪየስ ከሆኑ እንትኖች ይወጣሉ። ሁሉን ነገር የምናየው በብሔር ነው። ያንን አትሊስት አብረን ደግሞ ማካሄድ ያለብን ምንድን ነው አሁን አብይም ይሁን ለማም ይሁን ወይ የፈለጉት አሁን ስልጣን ላይ ያሉት አትሊስት ቃል ገብተዋል ምርጫ እስከሚደረግ ድረስ ነው ብለዋል። ስለዚህ ሁሉንም ስራውን የሚይዝ የብሔራቸውን ቢያደርጉ ያንን እስካልካሉ ድረስ ደግሞ እንዳይማይክዱ ከሆነ እንግዲህ ምንም ትምህርት የላቸው ማለት ነው ካሉበት ምንጠን የላቸው ማለት ነው። እና አንድን ነገር ሁሉንም ጥያቄ ማተናገረ ማሰላማዊ ሰልፍ ወጣ ማመጣለ ቢሄሩ ነው እከሌ የሚለው ያንን በሽታ እንዴት እንደምንወጣ አላውቅም። አንድ ትልቁ ነገቲቭ የሆነ እሱ ነው። የሁሉንም ፖለቲካ ደግሞ ምንጫችን ደግሞ የፖለቲካ ምንጫችን አንድ ብቻ ነው። ኦሮሞ ከሆነ ከኦሮሞ አካባቢ ብቻ፣ እግራ ሰው ከሆነ ከኮሚኒስቱ ዓለም ብቻ። እያንዳንዱ ከአንድ ምንጩ ነው ያን ጥያቄ እውነተኛው መረጃ እንዲመጣለን። አትሊስት የሌሎችንም ማየት መሞከር አለብን። ስናይ ደግሞ ሶስት በራሳችን ሳይሆን ከራሱ ለምንድን ነው እንዲህ ያለው ምንድን ነው አደጋውስ በዚህ ብለን ማየት መቻል አለብን። ይሄን ደግሞ በምናሰራጭበት ጊዜ ያንዳንዱ ሰው የተናገረውን ይሄው ከላይ ያለው እንደዚህ ነው ብለን ስናሰራጭ ምንድነው እየረዳ ነው አብረን ነው። እሱ ያልቻለውን አሁን አቶ በቀለ የተናገረ የተባለው በአንድ ትንሽ ስብሰባ ላይ ነበር ያንተ ነው ግን ማን ነው ያንን አውጥቶ ዓለም ያደረሰው የኢትዮጵያ መነጋገር ያደረገው እንትን ያደረገው እ ወዲያውንም እናስተላልፍኛው ነው እና በምናስተላልፍበት ጊዜ ነገቲቭ የሆኑት ነገሮች አናስተላልፍ ማለት አይደለም። እንትመታው በሆነ መንገድ ዝም ብሎ እኮ አንዱ እንትስል አይ ህዝብ ያቃላል ብሎ ብቻ መታየም አይደለም። በጣም ሲሪየስ ከሆነ እንትን ከሆነ ማዝማ እንዴት እንደምናሳልፍ በጣም ማሰብ ይኖርበት ኃላፊነት መውሰድ አለብን። በተለይ እያንዳንዱ ሰው ኃላፊነቱ ምንጩን የሚመጣውን ፌስቡክ ላይ የሚጻፈውን በሙሉ ውሸት ነው ማለት አይደለም ግን መጠራጠር አለብን። ምንጩ ማወቅ አለብን ለማስተላለፍ ይሄንን ፕላስ ደግሞ እያንዳንዳችን በአክበያ አካባቢያችን በተለይም ደግሞ አሁን ጥሩ ሁኔታ ያለን ውጭ እዚህ ላይ ፖዘቲቭ እንትን እንድንጫወት መወያየት አለብን። መገናኛዎች በቃ
ሄሎ አቶ እንዳለ አይጠብቁኝ አንድ እንግዳ ላስገባና ደግሞ ይቀጥላሉ። ጤና ይስጥልኝ ጌታ አንዴ ታገሱኝ አቶ እንዳለ እስከሚቀጥሉ ድረስ ይቀጥሉ አቶ እንዳለ።
አሁን አይ ነገሩ እኔ እንደው ለመወያያ እንደሆነ ሐሳብ አጠቃላይ ሐሳቦቹን ለማቅረብ ነው። እንደዚህ ስላልኩ ሊገቡ ይችላሉ ሌላው እንግዳ።
አይ በጣም ጥሩ ነው። ምናልባት እሱ ጋር ያልጨረስነው ሐሳብ አለ ብዬ ነው ማስበውና እንግዲህ የነበረውን ትግል ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ለመገንባት እንግዲህ ኢትዮጵያ ውስጥ ያሉ ሁሉም ሀገራቸው የሚወዱ ሰዎች ትግል አድርገዋል። ባሳለፍነው 27 አመት ኢትዮጵያዊነት ተደምስሶ ኢትዮጵያ በዞግና በሰፈር እንድትለካ ቀድሞ የነበረው ህወሓት ስርዓት ሲሰራ ነበርና ያንን ስርዓት ያፈረሰ ተስፋ የሚሰጥ መሪ አግኝተናል ብለን ኢትዮጵያን አስቀድሞ ኢትዮጵያን አወድሶ ከኢትዮጵያ ጋር ወደፊት ለመስራት ተስፋ አርጎ የመጣ መሪ ስለነበረን ሁሉም ኢትዮጵያዊ ዞግንና ብሔርን መሰረት ሳርገው ሳይሆን ኢትዮጵያዊነትን መሰረት ያረገ ልባዊ ድጋፍ ሲያረግ ቆይቷልና አሁን ላይ ያለው እርሶ ካሉት ተስፋ ጎን ለጎን ደግሞ ኢትዮጵያዊነትን የሚያኮስስ አሳንሶ የሚያሳይ ሐሳቦች በአደባባይ ሲወጡ ይታያሉ። የነዛን ሐሳቦች ደግሞ በድፍረት ሲቃወም ይታዩ ኢትዮጵያውያኖች ቁጥር አናሳ ነው። በተለይ ደግሞ ከተመሳሳይ ዞግ የሚመጡ አካሎችና በግልጽ መኮነን የሚታይበት ሂደት አለ። ኢትዮጵያን ለመገንባት ይሄኛው አንድ ቻሌንጅ አይሆንም ወይ? ለርሶ ነው ሁለተኛ እንግዳ እስቲ ይቀጥሉ።
እኔ ታነስልኝ።
እኔ እስቲ ይቀጥሉ ጌታዬ።
የኔ ሐሳብ አሁን ምንድነው በአሁን ሰዓት ያለው ነገር በጣም የሚያሳዝን ነው። ምክንያቱም ሁላችንም ያደገውን ችግኝ እንደገና መንከባከብ ሲገባን አብዛኞቻችን በተለያየ በቃላት በተለያየ ድርጊቶች ያንን ችግኙን ያደረቅነው ነውና ያ አግባብ ያለ አይመስለኝም። ምክንያቱም ያው በአሁን ሰዓት በዶክተር አብይ የሚመራው ነገር ሁሉ ወደ መልካም ቦታ እየሄደ ነው። ስህተቶች ቢኖሩም ስህተቶች ማረም ይቻላል። ነገር ግን ያ ከወደቀ ምን ማድረግ ይቻላል? ወደ መለስንበት ወዳለንበት ቦታ ልንመለስ ነው ወይስ ምንድን ነው? እና ሁሉም ኢትዮጵያዊ ቢያስብና ባለበት ቢረባረብ ጥሩ ነው እንጂ ወደ ዘርነት ወደ ብሔርነት ባይገባ ጥሩ ያለ ይመስለኛል።
በጣም ጥሩ። እስቲ አሁን ደግሞ አህመድ እስቲ አንተም ሐሳብ አለ መሰለኝ። ሐሳብ እስቲ
ጠና አስተልኝ። ዘግየት ብዬ በመምጣቴ ይቅርታ። አክቹአሊ ሰው ለማምጣት እጀ ነው እንዳለ ያለውን አልሰማሁም። ምናልባት ወደ ኋላ ላይ ሐሳቡን ያብራራ ይሆናል። ያሁን አድማጭን አይ ቲንክ በተወሰነ ደረጃ አካፈላቸዋለሁ ሐሳባቸውን። ያሁን ነው ያዳመጥኩት። ችግኙን እየተንከባከብን ማሳደግ አለብን፣ ምንም ጥርጣሬ የለውም። እኔ ማከብራቸው ሰዎች ሁሉ ሲሉ የምሰማው ዶክተር አብይ ከሄዱ በዚህም በዚያም ብለን ካባረናቸው ይቺ ሀገር ችግር ውስጥ ገባለች ሲሉ ነው የምሰማው። which is in በኔም እምነት ትክክል ነው። ግን እኔ ደግሞ ማምንበት ምንድነው ሌላ ነገር፣ ስህተት ሲሰራ አይንን መጨፈን ትክክል አይደለም። ለዶክተር አብይም አይረዳቸውም። ከእጅ ከወጣ በኋላ እነዚህ ጥቃቅን የሚመስሉ ስህተቶች፣ በነገራችን ላይ ጥቃቅን አይደሉም። በዓለም ላይ ከአንድ ሚሊዮን ህዝብ በላይ በገዛ ሀገሩ የተሰደደበት ሀገር ቢኖር በአሁኑ ጊዜ ኢትዮጵያ ብቻ ነች፣ ሱሪያን ጨምሮ ምንም ጨምሮ። እነዚህ ነገሮች መቆም አለባቸው ማለት ዶክተር አብይን መቃወም አይደለም። እንደውም ዶክተር አብይ የሚደግፉትን ነገር ማጠናከር ነው ብዬ ነው የማስበው። ከዚህ በፊትም ባለፈው ሳምንትም ተናግሬያለሁ። ገና ለገና ይሄ ይደርሳል ብለን አደጋ ሊደርስ ትልቅ አደጋ ይደርሳል ብለን እነዚህ ወደ ትልቅ አደጋ ሊያመሩ የሚችሉትን ሁኔታዎች ዝም ብለን ማለፉን አልቀበልም። ትክክልም አይደለም። አንድ ሰው በዱላ ተገደለ በጥይት ተገደለ መሞት ነው። እኛ ጀነራል የምንለው መሞትና መሳደድ መኖር የለበትም ነው። የስ ኢትዮጵያ ንገንጠል የሚሉ ኃይሎች የነበሩት ኃይሎች አሁን መገንጠሉን ለጊዜው ትተው ለጊዜው ነው እኛ ከበላይ ሆነን ከገዛን የሚል አስተሳሰብ ይዟል። ያ ደግሞ ወያኔም the same thing ነው የሰራው። ያንን መቃወም ማለት ዶክተር አብይን መቃወም አይደለም። ዶክተር አብይ ለባንድነት በፍቅር በሰላም ኢትዮጵያ አንድ ሆነን እንኑር ነው የሚሉት። ያንን ደግሞ የሚደግፉ ኃይሎች በዛ በተቃራኒ ነገር ሲሰራና ዶክተር አብይ በተለያየ ምክንያት አንዳንድ ነገሮችን እንዳላየ እያየ ሲያልፉ ማስተዋወሳቸው ትክክል ነው። ሰው እኮ ሊረሳ ይችላል። ሰው እኮ ላይታየው ይችላል። እንዲታያቸው ማድረጉን እንደ ኔጌቲቭ መውሰድ የለብንም። እኔ ብዙዎቹ ከልባቸው ሀገራቸውን የሚወዱና ከልባቸው ለትግሉ አስተዋጽኦ ያደረጉ ወደፊትም ሊያደርጉ የሚያስቡ ሰዎች ይሄን እንዲህ አይነቱን ክሪቲካል ሰፖርት የሚቃወሙ አይመስለኝም። ጥል ያለሽ በዳቦ አለ ውሃ ቀጠነ ብሎ ምክንያት እየፈጠረ ስልጣን ላይ ያለውን ኃይል ለኔ ዴሞክራቲክ ኃይል በመጠኑ የሚሆን የሆነውን ኃይል ለማውረድ የሚፈልጉ አሉ። እነሱ ጋራ ምንም ግንኙነት የለውም የኛ አስተሳሰብ። እኛ የምንለው ኢትዮጵያ ድምጽ ሬዲዮ የምንለው ዶክተር አብይ ለጊዜው በደንብ ማሳሰምሩበታል፣ ለጊዜው አማራጭ የሌላቸው ኃይል ናቸው ምርጫ እስከሚደረግ ድረስ። እሳቸውም ደግሞ ካሳ ህዝቡ ከተቀበላቸው ይመረጣሉ። ያን ጊዜ ህዝብ መርጦ ነው ያስቀመጣቸው። አሁን ወደን ሳይመረጡ ወደን ተቀበለን እልብለን እንዲቀጥሉ እንፈልጋለን። ግን በዛው መጠን ደግሞ ወደማይ አገሪቶ ወደማትፈልግ ወደማይፈልግበት አካባቢ ስትሄድ ወይንም ደግሞ አጣጣ ሲሄድ ፖለቲካው አይ አትንኩ ሌላ ሰው የለም እሳቸውን አትንኩ ማለት መጨረሻ ላይ ከቁጥጥር ውጭ ከሆነ በኋላ ተያይዘን መላቀስ ነው። ያ እንዳይሆን ዶክተር አብይን ከልብ የሚወዷቸውና ከልብ የሚደግፏቸው ሰዎች አሰሱንም ገበሰሱንም ጥፋቱም ወንጀሉም ሲሰራ ዝም የሚሉ ከሆነ ዶክተር አብይን ይጎዷቸዋል ወይንም ዶክተር አብይ የተነሱበትን ዓላማ ይጎዳሉ። ውሰድ አዲስ አበባ። እኔ በጣም የሚገርመኝ አዲስ አበባ የሁላችንም ነው የሚለው ኃይል የዶክተር አብይ አባባል ነው። ዶክተር አብይ ራሳቸው የሚፈልጉት ነው። ኢትዮጵያ አዲስ አበባ የሁላችንም ነች የሁላችንም ኢትዮጵያኖች ነው ሲሉ እነዛ ደግሞ በዛ በኩል አዲስ አበባ የሁላችንም ነች የሚሉት ኃይሎች ኤክዛክትሊ ዶክተር አብይና አባባል ነው የሚያንጸባርቁት። ሶ ለኔ ሎጂካሊ ዶክተር አብይና አዲስ አበባ የሁላችንም ነች አንድ ዘውግ ወይንም አንድ ብሔር አይደለችም የሚሉት ይስማማሉ። አብረው ነው መቆም ያለባቸው። እና ለኔ አንዳንድ ነገሮች ሳይገቡኝ ሲቀር ለምሳሌ ዶክተር አብይ ከረር ብለው አዲስ አበባ የሁላችንም ነች የሚለውን ኃይል ከረር ብለው ዳይሬክትሊ ሞን ኢንዳይሬክትሊ እንትን አታክ ማድረግ ሲሞክሩ ለኔ ግራ ይገባኛል። የሳቸውን ኳላማ ነው እነዚህ ሰዎች የሚያራምዱት። ለምን እሳቸው ያንን ሳይሆን መጣውም የነበረባቸው አዲስ አበባ የተለየ ጥቅም ያስፈልገናል የሚሉት ነው። የተለየ ጥቅም ምንድነው ብለን መጠየቅ አለብን። እኔና አንተ የተለየ ጥቅም ከጠየቅን ከሌላው የተለየ ምን ማለት ነው? ሌሎቹ ማያገኙት እኛ ብቻ ምናገኘው ጥቅም ይገባናል ነው። ዋይ አንድ ሀገር ውስጥ እየኖርን አዲስ አበባ ያውላችን እናች ይያልን በኩል መታየት አለብን። የተለየ ላንዱ ሰው መሰጠት የለበትም። ጥሩ ምሳሌ አለን። ድሬዳዋ ይላቀሳል። ምንድነው የሚሉት 20 40 40 40 20 ለምንድነው የሰው ልጅ በዛው በራሱ ሀገር 40 40 20 ተብሎ በዘር ተከልሎ አንተ 40% ሰጣል አንተ 20% አንተ ትንሽና አንተ ለምን እኔ በሰውነቴ እኔ ስዊድን ውስጥ በችሎታዬ እኔም ሰራውን ስራ ከኔ በሳች ችሎታ ያለው ሰው ስዊድን ስለሆነ ብቻ ቢወስደው ቀበላለሁ አልቀበልም። በዛው መጠን ደግሞ በራሴ ሀገር አንተ ብሄሪ ይሄ ነው ቋንቋ ይሄ ነው ተብዬ ላንተ የሚሰጥህ 20% ነው ለሌሎቹ የሚሰጠው 40 ቢባል ምንድነው እኔን የሚያደርገኝ? ያንን እናጥፋ ነው እንጂ በተቃራኒው አዲስ አበባ የሁላችን የሚሉት ለተወሰነ ግሩፕ ይሰጥ አይደለም ለሁሉም እኩል ይሰጥ ሁላችንም እኩል ነን። ኦሮሞው፣ አማራው፣ ትግሬው፣ ጉራጌው ይሄንን ነው የምንታገልለት። እንዲህ አይነቱ ነገር ሲመጣ ደግሞ ማንም እውነት ለዲሞክራሲ ቆመ ከሆነ አይ ይሄ ትክክል አይደለም ብለን መናገር መቻል አለብን ነው ያስተሰበ። ፕሮግራማችንን ከጥቂት ደቂቃ በኋላ አስተዋውቃለሁ።
ምናልባት አቶ እንዳለም አሉና ቀድሜም የጠየኳቸው ሐሳብ አለ አጠራ አርገው ያንን ተክለል ቢያረጉ ጎን ለጎን ደግሞ በተለይ ኢትዮጵያዊ መጻይ ድልል የተሻለ ለማድረግ ጥሩ አቅም አላቸው ተብሎ የሚታሰበው ኤሊቶች የሰባዊ መብት ተሟጋቾች ሚናስ ምን መሆን መቻል አለበት? ምንስ እንጠብቅ? አሁን ባለንበት ዘመን ኢትዮጵያዊነትን ማስቀደም ወይስ በዞግ ተደራጅቶ ያችን ትልቅ አገር መንደር አርጎ መኖር ይሻላል የሚለው ላይ አሁን መሬት ካለው ፋክት በተግባርና በመረጃ የምናቀርባቸውን ፋክቶች መሰረት አድርገው እስቲ የርሶን ሐሳብ ጠቅልል አድርገው ይስጡኝ አቶ እንዳለ።
አይ በጣም አመሰግናለሁ። እንዴት ነው ቀደም እኮ አንድን ትምብያለሁ እኔ ችግራችን ምንድነው? ምንጫችን አንድ ወገን ብቻ ነው ከምንፈልገው ከምንደግፈው የሚመጣ ብቻ ነው። አዲስ አበባ ከሆነ ስለ አዲስ አበባ የሚያወራው አለ ለእንትኑ ነው እሱ እንደው ተቃውሞ እንኳን የተናገረ ጠላቱ ነው ብለን እንትን የምንወስደው። ለምሳሌ ዶክተር አብይ ስለዛ ስለ አዲስ አበባ ምንድን ነው የሚባለው ምንድን ነው እነ እስክንድር የሚመሩት የተቃወሙት በትን ምክንያት ያሉት በሙሉ አዲስ አበባ የሁሉም ነው ያለው ብለዋል። አዲስ አበባ ህዝብ ነው ራሱን የሚያዘው ብለዋል። ግን የተቃወሙበት ነጥብ የተለየ ነበር። ግን ያን ያየ ብዙ አይ ምክንያት እኔ ዋናው ምንድን ነው እንትኑን መቃወም የማይቃወምማ ከሆነ ዝም ብሎ አይኑ ጠፍቶ ነው የሚደግፈው እነሱ አልፋት ሰውታጊ እየሰራው ነው ዶክተር አብይ እንትማመልከት ያስፈልጋል ሰው የሚመስለውን መናገር ያስፈልጋል ተቃውሞውን መናገር ያስፈልጋል ግን ብዙ የሆነው ምንድነው የማይሆን መረጃ እየወጣበት ተወጣበት አሁን ለምሳሌ ኢትዮጵያ እኛ ሁላችን እንደዚህ ስለነበረው የመረጃ አቀራረቡ ጉድለት ያለው እንዴ ነው ዝም ብሎ ነገሩን ለማከር አሁን የዚህ የጌዲዮን ትልቅ በቃ አብይ አሁን እንትን ከሆነ በኋላ የተጀመረ አድርገው ባለፈው አንድ ወር ውስጥ የተፈጠረ አድርገው በዛ አይነት መልክ ነበር ሁላችንም እንትን ስንል የነበረው ምክንያቱም መረጃዎቹ የማይሆኑትን መረጃዎች እንትን አለማድረግ ነው እሱ ላይ ዶክተር አብይም ይሁን ተቅላላው ሲታል እሱ ነው ተቃውሞ እንጂ መቃወም ያስፈልጋል ካልተቃወመማ ትክክልም አይደለም ሌላው ደግሞ አሁን ለምሳሌ ዶክተር አብይ በኦሮሞዎች እንዴት እንደምታዩ ልንገር ምክንያቱም ቢያንስ በዚህ በኦሮሞ በኩል የሚመጣውንም በደንብ ተከታተላል አብይ በእንትኖች ኦሮሞዎች እሱ የድሮን ስርዓት የሚሰራ ምንድነው የዚህ የድሮን በሻውን ስርዓት የሚቀጥልበት ስለሆነ ሳምታችሁ ሊሆን ይችላል አሁን ትላንትና ለምሳሌ አንድ የኦይልስ ዊንግ መግለጫ አውጥቷል ይህንን በትግል ለመቀጠል በመሳሪያ ለመታገል አሁን ይህንን ሌላው ግን እንዳለ እሱ እንዲያደረገው ከሌሌ ሾሞ እንዲያደረገው ኦሮሞ ስለሆነ ነው ምክንያቱም ኦሮሞዎች ስለ እሱ ያላቸው ሁሉ ኦሮሞ ማለት አይደለም አብዛኛው ነው ማለት አይደለም ግን አሉ ሀይሎች ይሄንን እንትን የሚያደርጉ ምንጮቹ ከተለያዩ ሲሆኑ እነዚህን ብቻል እነዚህ ሁለቱን አንድ ላይ አቅርቦ ማነጋገር አሁን ለምሳሌ ስለ ባልደረባ እንትን ተቃዋሚና ደጋፊውን በዚህ በሬዲዮ እንኳን ቀርቦ ነጥቦች ይሰማሉ አትልስ የተለያዩ ሀሳቦች ይሰማል እንደሱ አይነቱን ጊዜ እንትን እንዳይለ ትንሽ ሀሳቤ እንትን ለማድረግ ዋናው ምንጩን እንትን ማድረግ ነው ሁለተኛ ነገር ደግሞ ምናስተላሉ አንድ ሰው ስለተነፈሰ ዝም ብለህ እሱን አውጥተን ማሰራጨት የለብን አሁን ለምሳሌ በቀደም ተናግረዋል ይሄኛው ዝም ብሎ ውሸት ነው እንጂ የተደገው ሚስኮት አድርጌ ነው በእኔ ላይ ባላቸው ነው ብሎ ደግሞ እሱም ሀሳቡን አቅርቦ አውጥተዋል አንድ ክፍል ውስጥ የተናገረው ነው ወጥቶ አለምን እንትን ያደረገው አንድ ክፍል ውስጥ አጀንዳውም ደግሞ ስለ ቋንቋ እንዴት ያድጋል በሚለው ያን ሊደበቅ ማለት አይደለም ግን ስርዓት ባለው ይሄ እንዲህ ተቃውሞ በኦሮሞዎች በኩል ሁሉ ቀርቦበታል አይ ነው አለው እንትኑ ነው ያንን ስርዓት ባለው መሆን አለበት እንጂ ለሱ ብለን እንዴት እንደታገል ቆይተን የለካሱ እንደዚህ አይነት ፋሽስት ነው እንደዚህ ነው የሚል ዝም ብሎ የማያስፈልግ እንትን ተገባ እንደሱ አይነቱ ባህሎች እንተው ነው ሌላው በጣም አስፈላጊ የሆነና እንትን የሆነ ምንድን ነው እኛ በጣም የሚያመው አንድ ነገር ነገራችሁ ላልፈው ነበር እዚህ ውጭ ሀገር ልጆች ያላቸው ሰዎች እዚህ ውጭ ሀገር ስራ ያላቸው ሰዎች ኢትዮጵያ ውስጥ ሌላው ልጅ ወጥቶ ሄዶ እንዲሞት ሁሉ የሚገፋፋ አይነት ፕሮፓጋንዳ ያደርጋሉ እንደዚህ እንደዚህ ነው ብለው ኢንፎርሜሽን ያደርጋሉ ከእንደዚህ አይነት ሰዎቹ ነገሮች መቆጠብ ያስፈልጋል እያንድ ሪስፖንሲቢሊቲ ያለው አክሽናችን በምለው እንደዚህ አይነቶቹን እንጠንቀቅ ነው ሌላው ግን በጣም አስፈላጊ የሆነ ነገር የአንድነታችንን ማጠናከር የጥሩ መንፈስን በእጃችን ያዝነው ፖዚቲቭ ደግሞ ማጠናከር አትሊስት ደግሞ እንሞክር እንደው ከለመነው መውጣት እንሞክር ያልወጣውን መቃወም ቀላል ነው ግን እስቲ እኛ እንሞክር አንድን ጥያቄ ስናይ እጅ በቃ ከተቃውሞ ብቻ አይደለም እንትኑንም እኔ የሚል አቋም ነው ያለኝ እንዴ ነው ኃላፊነትን ነው እያንዳንዱ ሰው ኃላፊነቱን ይወስድ ደግሞ ሁለተኛ አክቲቭ ነው እንነጋገር እንጂ መድረክ ካለን ሬዲዮ አለን ሰው ይሰባሰብ እንነጋገር።
አቶ እንዳለ እንግዲህ
እጅግ ሰማኛለ?
አዎ
ይሰማል?
አዎ
በጣም ቆንጆ ቆንጆ ሐሳብ ነው ያቀረብከው። መቼም አንተ ነው ምልህ ምክንያቱም ብዙ አብረን አሳልፈናል በተለያዩ በጎዝላም አብረን ነበን በፖለቲካውም አብረን ነው ምን አንዳንድ አንተን ለሚን ሌሮ መስታሬ ነው ምለው አስተማሬ ነው ምልህ ያንግ ሆኜ ስመጣ ስለ ኢትዮጵያ ፖለቲካ የጎዝላቪያ ውስጥ እንትን ካሉኝ አንዱ አንተ ነህና still you are my ሌሮ መስታሬ ነህ ያልከው በሙሉ እንዳለ ሆኖ በአንድ ነጥብ ላይ ብቻ እንስማማም በቀለ ገርባ ያልከው ለኔ የነገሮች ሁሉ መጀመሪያው ሐሳብ ነው። አድማጭ አለኝ መስመር ላይ አሳጥሬና ገና ለቀዋለሁ። የነገሮች ሁሉ መጀመሪያው ሐሳብ ነው። ሐሳብ ወደ ቃላት ይለወጥና ቃላት ወደ ድርጊት ይፈጸማሉ። አቶ በቀለ ገርባ የተናገሩት በተለይ ደግሞ ከሳቸው መውጣቱ ለኛ ከባድ ነው። አንድነታችን ብቻ ሳይሆን እንድንጨራረስና እንድንለያይ የሚንትን የሚል ስለሆነ ያ ቃል ያባባላቸው ሐሳባቸው ወደ ቃል ተተርጉሞ ሌሎች ጋር ደርሶ ሌሎች ተቀብለው ሂትለር እኮ ብቻውን ነው ማይን ካምፍን እስር ቤት የጻፈው። እነዛ ተባስተው ከጊዜ በኋላ ራሳቸውን የቻሉ አይዲዮሎጂ አይዲያ ይሆኑና ህዝብን እንትን ይላሉ። ያንን መቃወም ያንድ ሚዲያ ያንን ይፋ አርጎ ይሄ ትክክል አይደለም ማለት በእኛ እምነት መሆን አለበት። ምንም ነገር ሐሳብ ነው ሁልጊዜ ወደ ቃላት ተተርጉሞ ወደ ድርጊት የሚፈጸመው። እንደዛ አይነት ሐሳብ ዝም ማለት አንችልም። ለዚህ ነው ሌላው በትግስት በመቻቻል ለአንድነት ወደ አንድነት የመጣልንን ማጠናከር ደካማ ጎኑን ማጋለጥና ይሄ ትክክል አይደለም ማለት አንተም ብለዋል እኛም የምንቆምለት ነው። ዶክተር አብይ ለጊዜው አማራጭ የለለን መሪ ስለሆነ ስተቱን እየነገርን እንዲቀጥል እናረጋለን። በዚህ ምንስማማ ከሆነ ለሌላው አድማጫችን እንስተና እንሰናበታቶ እንዳለ
በጣም ጥሩ አመሰግናለሁ። በጣም
ሌላውን አድማጭ
እሺ ሁለተኛ አድማጭ
የኔ ተራ ነው
አንደኛ ለካታ አጀማመራችን በተለመደ ሁኔታ አይደለም የተጀመረውን ሁኔታ በሚመቀለቀት ቀጥለህ ያቀርባል። አንተ መስመር ላይ ያለው ወንድማችን ተናገርና ከዛ በኋላ ዜናውን እናስቀርና እንቀጥላለን። ውይይታችንን ከኢትዮጵያ መንግዳለን። አሁን እንግዳ እዛ መስመር ላይ ያለውን አስገባ።
አልቀጠለኝ?
ይቀጥል።
የኔ ተራ ነው?
ይቀጥሉ ጌታ።
ኦኬ እሺ። አይኔም ባለፈው ሳምንት ደውዬ ነበር ሐሳብ ለመስጠት ሞክሬ ነበር እንግዲህ አጥሮ ነበርና አሁን እንግዳው እንግዳችሁ ያሉት ያለው ነገር እኔ ጋባኛል አብዛኛውንም እስማማበታለሁ። ግን ችግሩ ምንድነው? ሁሌ አይ በትግስት ሁሉ ነገር እንለፈው ውጭ ብለን እንስማ እናዳምጥ ምናምን የሚባል ነገር አለ። አሁን ምሳሌ ኤግዛምፕል ታብቻላል ወያኔ ስልጣን ሲይዝ በዛ ጊዜ ነበሩ ፖለቲካ ድርጅቶች ወይ ተቃዋሚ ነበሩ አይነይ ሰዎች ከጫካም ስለመጡ እስኪ ለማመዱ ድረስ እንጠብቃቸው ይሉን ነበር በዛ ጊዜና ህዝቡን አደናግረውት የሆያ 7 አመት ረግጠው ኖሩ ማለት ነው። ስለዚህ እኛ ኢትዮጵያኖች ማህበረሰባችን ወይም ህዝባችን ማስተማር ያለብን በፖለቲካ ድርጅት ብቻ አመኔታ እንዲኖራቸው ማድረግ የለብንም። ነፃ ተቋም እስከሌለ ድረስ ነፃ የሲቪክ ማህበራት እስከሌለ ድረስ ማህበረሰቡ በነፃነት ተደራጅቶ መብቱ ማስጠበቅ እስካልቻለ ድረስ ዝም ብሎ ፖለቲካ ድርጅቶችን ቁጭ ብላችሁ መኑ ጣብቁ የሚባለው ነገር እንደገና ወደ ሌላ ምንድነው አምባገነን አገዛዝ ውስጥ እንዲገባ ነው የሚያደርጉና ይሄን በጣም በጣም ሰርሰቲ ቦታ ነገር አስብንበት ሐሳቦችን ብስጥሩ ይመስለኛል። ለምሳሌ መስጠት ይቻላል። ለምሳሌ እዚህ ሀገር በየአራት አመቱ ምንድነው ምርጫ ይካሄዳል። ከምርጫ በኋላ ሌላው ጁናታ ሶቪየትስ ቢቀመጥ የተመረጠው መንግስት አምባገነን ይሆናል። ግን ያን የሚጠብቅ ተቋም ስላለ ህግ ለማውጣት እንትን ባሉ ቁጥር ማህበረሰቡን ያሳውቁታል። ማህበረሰቡ ደግሞ የሚቃወም ከሆነ ይቃወማል ያስቀራል። በዚህ ላይ ግን በጣም እንደ ኤግዛምፕል መስጠት የሚቻለው ፈረንሳይ ሀገር ነው። ፈረንሳይ ሀገር ራዙ መንግስት የሆነ ህግ ለማውጣት ሲል ማህበረሰቡ ወይም የሰራተኛው ማህበር በሉት የምን በሉት ትልቅ የሆነ እንትን ስላላቸው ያንን የማስቆም እንትን ምንድን ነው ኃይሉ አላቸው። ስለዚህ ኢትዮጵያ ውስጥ አሁን እኛ መርዳት ያለብን ተቋማቶች እንዲገነቡ ነው። ማለት ነፃው ተቋማቶች ለምሳሌ አሁን ወሰድ ይቻላል። አሁን ቅድም ሀሳቡን ሲሰጡ የነበሩት ሰውዬ እያሉ ያሉት ያሉትን ችግሮችን ተነጋግረን ምን ብለን እንፍታው ነው የሚሉት። እንደሱ የሚባል ነገር የለም ኢትዮጵያ ውስጥ። አዲስ አበባን ጉዳይ የህልውና ጉዳይ ነው ብሎ በብሔር የተደራጁ ኃይሎች አሉ። እነሱን ኃይሎች እንዴት ነው እንትን የሚደረጉ? ቁጭ ብሎ በመነጋገር የማይሆን ነገር ነው። ደግሞ ፊት ለፊትም ተናግረዋል። ወይ በምርጫ እናደርገዋለን ወይም አስገድደን እጃችሁን ጠምዝዘን ብለው ምንድነው ሜዲያ ላይ ወጥተው ሲናገሩ ሰምተናል። ስለዚህ አይ ቁጭ ብላችሁ ጠብቁ፣ አብይን ጠብቀው የሚባል ነገር የሚሰራ አይደል። ስለዚህ ኢትዮጵያ ውስጥ ዛሬ አዲስ አበባ ውስጥ እየተደረገ ያለው የመደራጀትን እንትን መደገፍ መቻል አለብን፣ ሌሎችም ካሉ ማለት ነው። ውጭ ያለን ኢትዮጵያኖች ይህን ነው ማድረግ ያለብን። ስንት ዓመት ታግለናል ወያኔ ከስልጣን እንዲወገድ ማለት ነው። ያንን ካደረግን በኋላ ግን አሁን ማድረግ ያለብን ደግሞ የተቋማት ነጻ ተቋማት እንዲገነቡ እነሱን መርዳት ነው ያለብን።
የፖለቲካ ይቅርታ፣ አንድ ጊዜ አድማጭ አለኝ ላስገባና ትቀጥላለህ። ይቅርታ። ጤና ይስጥልኝ መብቴ።
ጤና ይስጥልኝ። የኔ ነው?
አዎ የእርስዎ ነው። አንዴ ይጠብቁን፣ ቀድሞ የገቡት እንዲጨርሱ በትዕግስት ይጠብቁን። ይቀጥሉ ጌታ። አዎ ቀጥሉ። ምናልባት ሁለተኛው አድማጭ ሬዲዮን ከፍተዋልና ለመደማመጥ እንዲበጀም ቢቀንሱት።
ቀንሳለሁ።
ቆንጆ። ይቀጥሉ የመጀመሪያ አድማጭ።
እሺ እሺ እሺ። እና ይሄን ነገሮችን በጣም ማበረታታት መቻል አለብን። ውጭ አሁን እኔ ከጠቅላይ ሚኒስትር አጋ ምስማማው ምንድነው ዲያስፖራ የሚኖር ኢትዮጵያ ለየት ያለ ኤክስፒሪየንስ አለው ኢትዮጵያ ውስጥ ገብቶ ትምህርት ውስጥ ማህበረሰቡን ያስተምር የሚሉት ላይ እስማማለሁ። ሶ ይሄን ነው እኛ ውጭ ያለን ማድረግ የምንችለው። እንዲህ አይነት ነገሮች ማህበረሰባችን እንዲያቅም ማድረግ መቻል አለብን። ዛሬ ቤታችን እኮ አገር ቤት እኮ ስንደውል አይ አብይ እንደዚህ ያደረገ አብይ ይሄን ይሰራል እንትና ይሰራል እ እሱማ በቃ የፖለቲካ ድርጅት ውስጥ ነው ያለው፣ እሱ የሚያምንበት አለ እየሰራ ነው ያለው። ስለዚህ ሌላው ደግሞ የሚፈልገውን ጥቅም እንትን ለማድረግ መደራጀት መቻል አለበት። በነፃነት ተደራጅታችሁ በነፃነት ዲሞክራሲ ኢትዮጵያ ውስጥ እንዲኖር እየሰራን ነው እያሉ አይደለ? ስለዚህ ማህበረሰቡ ደግሞ ያንን ቴስት ነው ማድረግ ያለበት። ኢትዮጵያ ውስጥ ብዙ ችግሮች አሉ። የትምህርት እጦት ችግር አለ፣ ድህነት አለ፣ በየቀኑ ውሃ እንኳን አይገኝም ኢትዮጵያ ውስጥ፣ መብራት ይጠፋል፣ ብዙ እንትኖች አሉ። ማህበረሰቡ መጠየቅ የሚችለው በዲሞክራሲ መንገድ ማለት ነው። እንዲያ ነገሮችን የሚያሰባስብ እንትኖችን መስራት መቻል አለብን ብዬ ነው የማስበው። ሌላው ውጭ ያለው ዲያስፖራ ያለው ኢትዮጵያዊ እኔ እውነት ለመናገር ኢትዮጵያ ያለው ለምን አይስማማም እያለ ውጭ ያለው ይናገራል። አፊጉ ዲያስፖራም ያለው እርስ በርሱ የሚስማማ አይደለም። እውነት ለመናገር ቁጭ ብሎ በአንድ ነገር ላይ ተስማምቶ መስራት በጣም ችግር አለበት። ግን ያም ሆኖ እስከ ዛሬ ድረስ ወያኔ እንዲወድቅ በተለይ ስዊድን ሀገር ውስጥ በብርድ በተለያየ እንትን መንገድ ሲታገል የነበረ ኢትዮጵያዊ ክብር ይገባዋል። ግን ዛሬ ምንም ነገር ሳያደርግ የነበረ ኢትዮጵያዊ ውጭ አለ አብይን እንዳትነኩብን፣ አብይን እስከ ዘላለም ይግዛን ምናምን ይላል ቤት ውስጥ ቁጭ ብሎ። ስለዚህ እኛ ሌሎቻችን የምናደርጋቸውን ወይም ማህበረሰቡን የምናስተምረውን እንትን ይህ በሰከነ መንገድ መሆን መቻል አለበት። ሌላው አንድ የመጨረሻ ለማጠቃለል ያህል ቅድምም ሜዲያ ላይ የሚሰሩ እንትኖች ምንድን ነው ዘገባ የሚወጡ ዘገባዎች ላይ ጠቆም የተደረገ ነገር አለ። ፌስቡክ ላይ የሚወራና በምድር ላይ የሚሰራ ስራ የተለያየ ነው። ሀሳብ ስንሰጥ ፌስቡክ ላይ ስለ አንድ ግለሰብ ወይም ስለ አንድ ፌስቡክ ላይ ስለተጻፈ ያንን እንደ መረጃ ውስጥ ለመጠቀም ጥሩ አይደለም። ስለዚህ ኢትዮጵያ ውስጥ የተጀመረውን ትግል በተለይ የአዲስ አበባን ጉዳይ እነ እስክንድርን መደገፍ አለ። ያ የህልውና ጉዳይ ነው፣ በቃ የህልውና ጉዳይ ነው። ስለዚህ ይህንን እናስብበት። ሌላው አንድ መጨረሻ ሀሳብ መስጠት ፈልገው ለሬዲዮን ውስጥ የምሰሩት እንደዚህ ደውለን ሐሳብ ምናምን ሰዎች ሲሰጡ ቢያንስ ትንሽ በጥያቄ እንዲብራራ የሚሰጡት ሐሳቦች ላይ እንትን ብታደርጉ ጥሩ ነው የሚል ሐሳብ አለ።
በጣም ነው የምናመሰግነው አድማጭ። እንግዲህ ወደ ሁለተኛው አድማጫችን ንሻገር። አህመድ ሐሳብ አለ፣ አንተን ሐሳብ እንስማና ወደ ሁለተኛው
ሐሳብ። ፕሮግራሙን በተመለከተ ነው እንዳልኩት መግቢያችንንም አላሰማንም። እህታችን መስመር ላይ ተጠብቃለች ወይም ይጠብቃሉ። እሳቸውን ካሰማን በኋላ ዜናውን ዛሬ እናሳልፈውና መግቢያችንን አሰምተን ከኢትዮጵያ ስልክ እየጠበቅን ነው። እሱን ካሰማን በኋላ ከዛ ኢንተርቪውን ካገኘን ከተወያየን በኋላ ወደ ውይይታችን እንቀጥላለን። ይሄንን ለማለት ነው። አጠር አጠር አርጋችሁ በተቻለ መጠን ሐሳባችሁን ሰብሰብ አርጋችሁ ብትገልጹልን ደስ ይለናል። ቀጥል።
ሄሎ እቴ አለሽ አይደል?
አዎ አለሁኝ።
እንግዲህ አሁን ደግሞ ያንቺ ተራ ነው። ሲያሳብሽ ስጪ።
እሺ አመሰግናለሁ። መሰረት ባላለሁ አንዱ ደግ ደግ ነገሮችን ልናገር። በመጀመሪያ እንዲህ አይነት መድረኩን ፈጥራችሁ ሁሉም ሰው መናገር መቻሉ፣ በፊት ሁሉም በየፊናው ነው ይሄኛውም ሬዲዮ ያኛውም ቴሌቪዥን ምናምን ነበር፣ አሁን በተቻለ መጠን ሁሉም አብሮ ሊዋይ መጀመሩ ትልቅ ነገር ነው። ይሄ አሁን ከኤምባሲው የተላከው መልእክት ትላንት ቤተክርስቲያን ውስጥ ሲነበብ ስሰማም ደስ ብሎኛል። ብዙ ሰው ይሳተፋል፣ ብዙ ሰው ሐሳቡን ይሰጣል። ሁኔታው ጥሩ ነው። ሁለተኛ በፊት እንዲህ ሲያደርጉ የነበሩ እንዲህ ሳያደርጉ የሚለውን ነገር ብትተው ጥሩ ነው። ሰው በየመልኩ ነው የሚታገለው፣ በየሚያምንበት ነው የሚታገለው እና ሁሉም ሲሳተፍ አንተ የት ነበር ካንቺ የት ነበርሽ የሚለውን ነገር ብትተው ጥሩ ነው። ምክንያቱም ሰው ሰርቲፊኬት ማምጣት የለበትም። የቅድሙ ሰውዬ ያልከው ይሄ ወጣት ልጅ ነህ መሰለኝ አቶ እንዳለ፣ ሁሉ ጊዜ በዚህ ኢትዮጵያዊነት ላይ በፈለገው ሐሳብ እኔና እንዳለ በሐሳብ ምንስማማበትም ምንለያይበትም ነገር አለ። ሁሉ ጊዜ አብሮን የሚጓዝ ጥሩ መካሪ ስለሆነ ሐሳቡን እንደሱ ብለን ብናየው ደስ ይለኛል። ግን አንድ በጣም ይሄ ዶክተር አብይ ከመጣ ጊዜ ጀምሮ ለእንዳለ ፕራይቬትሊ እየደወልኩ ኦሮሞ ስለሆነ ነው ስለሌላ አይደለም ደውልለት ይቀርባል ይሄ በግልጽ እንነጋገር። ትግሬዎቹ በነበሩበት ጊዜ ለትግሬዎቹ እየደወልኩ ነበር የምናገረው የምትሰሩት ልክ ነው አይደለም እያልኩ ነው የምናገር የነበረው እና ብዙ አወያይቼዋለሁ። ከሁሉ ትልቁ ኮንሰርኔ ይሄ ፌስቡክ የሚካሄደው ነገር ተደምስሶ ትክክል እሱን ሸፍነን ወደ ሰፊ ውይይት እንድንሄድ ባካችሁ እንጣጣል በሚለው ነበረ እና ይሄም እሱም የሚያምንበት ነው። ብዙ እንወያያለን ይሄ ከመሆኑ በፊት ማለቴ ነው። ግን አሁን እኛ የት ነው ያለነው? የት ነው ያለነው? በሼክስፒር በ1564 ሼክስፒር ስለ ሮሚዮ እና ጁሊየት የተናገረው የጻፈው ፕሌይ ላይ ነን ያለ ነው። ወደድንም ጠላንም ኃይለኛ ትግል የሚያስፈልገው ጊዜ ነው ያለው። ቤት እንዲህ አለ እንዳለ አዳምጠኝ፣ አንድ ክፍል ውስጥ የተናገረው ነገር ተጋነነ ብለሃል። አንድ ክፍል ውስጥ ሆነ ቴሌቪዥን እንዲይዘ በካሜራ የሚኖረው ነገር አይደል እንዴ የሚበጠብጥ ያለው። በተለይ በተለይ እንዳቶ በቀለ ገርባ ያሉ እንደ ሌሎች አሉ በደንብ ሲደመጡ ስንታገልላቸው ይሄ ደብረ ዘይት ያ ግድያ በሚካሄድበት ጊዜ ሰልፉ ላይ ትዝ ይልሃል የተነጋገር ነው። ያን ጊዜ ነው የጎንደር ዩኒቨርሲቲ ኦሮምኛን ትምህርት ሆኖ እንዲሆን አዳፕት ያደረገው። ይህን ዲቴል የምናገርበት መድረክ የለም። ሰው በቀለ ገርባ እንዲፈታ ብቻ ሳይሆን ኦሮሞነት ምንድን ነው፣ ሌላው ቋንቋ ምንድን ነው የሚለውንም ነበር የሚታገል የነበረው እና አንድ ካሜራ ጋር አንድ ምናምን የሚል የለም። ትልቅ ኃላፊነት ካላቸው አንደበታቸውንም የሚናገሩትንም ነገር እየተቆጣጠሩ ነው መናገር ያለባቸው። በጣም ነው የሚያዳምጣቸው። ማን አንድ ተራ ሰው ቢናገር ምንም አይደል። እዚህ ላይ ልመለስ እንደገና ወደ ኦስካር ዋይልድ የሚባለው ታሪክ እንደተመለከተ ትልቅ ነገር የተናገረው ታውቁታላችሁ፣ በኔ እድሜ ያላችሁት በ1616 የነበረ ሰውዬ ነው። ሁሉ ሰው ታሪክ መስራት ይችላል፣ ሊጽፍ የሚችለው ግን ታላቅ ሰው ብቻ ነው ብሎ ነው anybody can make history only a great man can write it ነው። አሁን ግን ፌስቡክ ነው የሚጽፈው። ይሄ እንዳይሆን እነዚህ ትልልቅ ሰዎች ሊሰሙ የሚችሉ እኔ ብል እኮ አሁን ማንም እኔ ኦሮሞ አግብቼ ልጄ ግማሽ ኦሮሞ ናት እና ተቸግሬ ማንም አይሰማኝም፣ አንድ ተራ ሰው ነኛ። እሳቸው በሚሉበት ጊዜ ግን በጣም ትልቅ ነገር ነው። ይሄን ሰውዬ ታሪክና ቤተሰብን በዚህ እኛም እስር ቤት በነበርን በጊዜ ብዙ ምን ተፋፈለው ነገር ነበርና እነዚህ ከስከስ ያሉ ሰው የሚያዳምጣቸው ሰዎች አንደበታቸውን በደም ተቆጣጥረው እንዲናገሩ በየካናላችን መናገር አለብን በየምናገኘው መንገድ ይሄንን ክሊር ያደረኩ ይመስለኛል። ፌስቡክ እንትኑን እንደ ዋናው መወያያ መድረክ እንዳይሆን ተሰሚ ሰዎች ጥሩ ጥሩ ነገር ሲናገሩ ነው። እነሱ እኮ ጥሩ ነገር ከተናገሩ ራሱ ፌስቡኩ ጥሩ ነገር ነው የሚናገረው። ይሄንን በደንብ አድርገን ኃላፊነቱን መያዝ አለብን። ይሄንን በምንችለው መንገድ ማሳለፍ አለብን። እዴ ቋንቋ ተባለ ባስ እንደገና በ6ኛው ክፍለ ዘመን ሊሄድ ሮሜና ጁሊየት እኮ እሞት ሲደርሱ ምንድን ነው ያለችው? ቂም በቀል ስላለ ኃጢአት የወለደው እኔም ዘሬን ልካድ አንተን ዘርህን ካደው ነው ያለችው። ቋንቋህን አይደለም ዘርህን ካደው ነው ያለችው። ለምን? ለፍቅር አብሮ ለመኖር ጦርነቱን ለመጨረስ በሰላም ለመኖር። ይሄ እንግዲህ የጣሊያን ታሪክ ነው። ይሄ በመካከላችን ያለው ክፉ ነገር ይሄ ከሆነማ ቢያስፈልግ ልነሳ ዳግም ክርስትና ነው ያለው። ይሄ እንግዲህ በ16ኛው ክፍለ ዘመን። አሁን ስለ ቋንቋ ይሄ ተነገረ ያ ተነገረ። ኦፍ ኮርስ ሁሉንም ቋንቋ መነጋገር አለብን። አይደለም ቋንቋ ብቻ አይደለም አንድነትን ከፈለክ ኢትዮጵያዊነትን ከፈለገ ውነት ካመንበት ችግሩን ያሁን የሚገባይ ነገር እናምንበታለን ወይ ከልብ ይሄን ነገር አምነን ነው ወይ የምንጓዘው ብለን ራሳችንን መጠየቅ አለብን። ካመንበት ሳክሪፋይስ የምናደርጋቸው ብዙ ነገሮች አሉ። ከሁለቱም ሳይድ ከሁሉም እዚህ ጽንፍ ጽንፍ ከሚባለውም ቋንቋም አገርም አኗኗርም ካልቸርም ከሚባለው ነገር ቁጭ ብለን አንዱ የሚያጣውን አንዱ እያገኘ መሄድ አለብን ነው ምለው። አመሰግናለሁ። I hope ደህና ነገር ተናግሬያለሁ ብዬ አምናለሁ። Thank you።
ሰግናለን። አንድ ትንሽ ማረሚያ ብቻ ብትተውት እናንተ ጥሩ ነው ያለ ያልሽውን እህቴ መጀመሪያ ላይ ኮሜንታሪሽን የኢትዮጵያ ድምጽ ሬዲዮ በፍጹም ያንን የሚያደርግ አይደለም። ምናልባት አድማጮች
ይሆን ይችላል። አይቀድም ልጅ ስላለ ነው ያልነበሩት እኛ ስንሰለፍ ስላለ ነው። By the way አቶ አህመድ ቀደም ያልከው ስለ ድጋፍና ስለ መደገፍና ስለ መቃወም በመሰረቱ አቶ አህመድ ባለው መንገድ ብንሄድ ጥሩ ነው ብዬ ነው ማምነው። ግን ሁልጊዜ ሳልደብቅ
እናንተ ብትቀበሉኝ እኛ የበዚህ
ከተቃውሞ ሳይሆን ያልከው ትክክል ነው ያልኩት
አይደለም። ኦኬ
እሱ ነው መሄድ ያለብን ባላችሁ ነው።
እንግዲህ 5 ሰዓት ሊሆን ነው። ዜና ዛሬ የለንም። ሙዚቃ እናሰማችሁና ማስታወቂያ አለን። ከኢትዮጵያ ኤምባሲና ከኢትዮጵያ ኮሚኒቲዎች በጋራ ያዘጋጁትን የሚከተለው ቅዳሜ በተመለከተ እንዲህ ይላል ማስታወቂያውን ላሰማ እንደጋግመዋለን። በተለይ ኢትዮጵያኖች በገፍ ሄዳችሁ የልባችሁን በሰላማዊ መንገድ የሚሰማችሁን ድጋፋችሁን ተቃውሟችሁን እንድታቀርቡ በየቤቱ ሆኖ እንትን ከመአለት መደሰታችሁንም የምትቃወሙትም ካለ ማንኛውም ነገር ግን በሰላማዊ መንገድ በሰለጠነ መንገድ ማስታወቂያው ስብሰባ አፕሪል 13 ይላል። የኤምባሲና የኢትዮጵያ ኮሚኒቲዎች በጋራ በስዊድን የሚገኙ የተለያዩ የኢትዮጵያ ኮሚኒቲዎች የዘውግም የሀገር አቀፍም ኮሚኒቲዎች ያዘጋጁት ስብሰባ በአቢኤፍ ስቶክሆልም ስቪያ ቬገን 41 ከ14 ሰዓት ጀምሮ ይካሄዳል። በዚህ ስብሰባ ላይ አንደኛ በአገራችን ወቅታዊ ፖለቲካዊና ኢኮኖሚያዊ ሁኔታ በድገትና ብልጽግና ሁለተኛ ከአገሮ ጋር ያለውን ትስስር ለማጠናከር ይረዳ ዘንድ ማለትም ዳያስፖራዎችን ማለት ነው እኛን ማለት ነው። ሶስተኛ አን የኢትዮጵያኖች የጋራ ኮሚኒቲ ማህበር ማቋቋም በምንችልበት ሁኔታ ላይ ለመመቻቸት ለመወያየት እንድትገኙ ብለዋል። እንግዲህ ኢትዮጵያኖች በገፍ እንደምትገኙ ተስፋ እናደርጋለን። አዲሱ አምባሳደርና አዲሱ ባለስልጣንም ይገኛሉ። ሁሉም የኤምባሲ ሰዎች ይገኛሉ። ስብሰባውን የጠራው ኤምባሲው ብቻ አይደለም፣ በስዊድን የሚገኙ የተለያዩ የኢትዮጵያ የዘውግና የሀገር አቀፍ ኮሚኒቲዎች በጋራ ያደረጉት ነው። እንድትገኙ የኢትዮጵያ ድምጽ ሬዲዮ አጥብቆ ያሳስባል። ቅዳሜ አፕሪል 13 ቀን
Yeah, I'm alone. Die is tough, but it's best to serve. Die on for us. እንደነሽ አንቺ ሀገር እንዴት ነሽ አረ እንደነሽ እምዬ እንደምን ዓለም ዙሪያ መጠራያችን
ኢትዮጵያ ምቹ ለምለም አልባትም እንደወሬው ማርና ወተት የምታዘንብ ምድረ ከነዓን እንደሆነች በየዲስኩሩና በየስዩሞቿ ይተረክላታል። ሐቁ ግን ለህዝቦቿ የተገላቢጦሽ ነው። ወንም እንዲያ ቢሆን የህዝቡ ኑሮ ምቾቱን በየሚዲያው ዘበራርቆ ያልተፈጠረ ምስል ለሌላው ማስቀመጥ አስፈልጊ ሳይሆን የሰውዝ ኑሮ በራሱ መስከር ነበር። አንዳንዴ ህዝቡን ሳስበው በቀንበርነት ተፈረ በሬ ማንንም እንዳሻው ሲጠመዘዘው የሚጠመዘዝ ብዙ ደግነትን ክቦ በትንሽ ስተት የሚገለበጥ ብቻ ይሁንና የህዝብ ከፈሽታ በኋላ አረፍ ሳይል እንደ ደራሽ አውራጢስ ንፋስ የዘረኝነት መንፈስ ህዝቡ ላይ ተረጨ። የኛ ማለት ነው ልማዱ የተባለለት ህዝብ የኔ የኔ ዘር የኔ መሬት የኔ ጎሳ በሚል ተልካሻ ትንሽ አስተሳሰብ ተጠመደ። ከመጠመደም አልፎ ተገዳደለበት ተጎዳዳበት ወንድም በወንድሙ ላይ ተነሳበት ጨከነበት። ይህ ከግንቦት እስከ መጋቢት የሚለው የዶክተር አብይ መንግስት የአንድ አመት ጉዞ የወፍ በረር እይታ ነው። የዶክተር አብይ መንግስት አመጣጥና አነሳስ ቀደም ሲል ከነበሩት መንግስታት አመጣጥ በተለይም ከደርግና ከኢህአዴግ ለየት ያለ ቅርጽ አለው። የመጀመሪያው ያለመንም ደም ኢትዮጵያ ተቀደም በሚል ሐሳብ ያጽዮን በትረ ስልጣን በጉልበት በኃይል ያዘ ሲሆን ሁለተኛው የዘር የጎሳ የደም ልዩነትን በማክሰፍ ስልጣኑን ሊቀናጥጥ በክቷል። የዶክተር አብይ ወደ ስልጣን መምጣት በአይነቱም በይዘቱም ከቀድሞቹ መንግስታት ለየት ያለ ብቻ ሳይሆን ቀድሞ ከነበረው ገዢ ፓርቲ አብራክ ይወጣ ሪፎርም ያመጣ እንዲሁም ለዘመናት ተረስቶ የነበረውን ሀገራዊ አንድነት በሐሳብ ደረጃ የተቀበለ ለውጥ ነው ብሎ በድፍረት መናገር ይቻላል። የዶክተር አብይ መንግስት መከሰት በዋዛ የሚታይ ነገር አይደለም። ምክንያቱም ለውጡን ተከትለው የመጡ አዲስ አስተሳሰብ አዲስ አደረጃጀት እንዲፈጠር የሚሹ ቡድኖች የጋራ ትግል በማድረግ ከፍተኛ መስዋዕትነት ከፍለዋል። ትግላቸው መና ሆኖ እንዳይቀር ሳይቀር ለአብዛኛው ህብረተሰብ ክፍል ፍሬ አፍርቷል። በርግጥ ባለፉት አመታት በስልጣን ላይ የነበሩ ህዋትን ልብ ይሏል የተቻላቸውን ሁሉ በማድረግ ለውጡ እንዲጨናገፍ የራሳቸውን ጥረት አድርገዋል። ነገር ግን አልተሳካላቸውም ወደፊትም አይሳካላቸውም። የዶክተር አብይ አንድ አመት የስልጣን ቆይታ በርካታ ስኬቶች እንዲሁም ችግሮች የታጀበ ሲሆን ለጊዜው የለውጥ በተለይም የአዲስ አስተሳሰብ ወቅት በመሆኑ ይህንን በጸጋ በማይቀበሉ ውስን አካላት በሚፈጠሩ ቅንብርና ወልጋዳ አስተሳሰቦች የህዝብ ለህዝብ ግጭቶች ቢከሰቱም ጊዜ ይወስዳል እንጂ መቀረፋቸው አይቀሬ ነው። ሀገራችን ኢትዮጵያ ላይ አሁን ያለው ለውጥ በአብዮት የመጣ ሳይሆን መጠነኛ ለውጥ በማድረግ የተከሰተ በመሆኑ እንደ መንግስት ተደራጅቶ ራሱን ህገ መንግስት ለውጥ ሳያደርግ ለውጡን አቅፎ ደገፍ አድርጎ በያዙ ደጋፊዎችና የህብረተሰብ ክፍሎች ከፍተኛ ድጋፍ አሁን የደረሰበት ደረጃ ላይ ደርሷል። በዚህ አንድ አመት ቆይታ ወቅት በዶክተር አብይ የተከወኑ ተግባራችን እንዲህ ለማየት እንሞክራለን። አንደኛ በሽዎች የሚቆጠሩ ሰኞች የሞት ፍርድ የተፈረደባቸው ግለሰቦች ከእስር ቤት እንዲፈቱ ተደርጓል። ሁለተኛ በስደት የሚገኙ በአረብ እንዲሁም በተለያዩ አፍሪካ ሀገራት ያለምንም ጥፋት ታስረው የነበሩ ኢትዮጵያውያን በመንግስት ጥረት ተፈተው ወደ ሀገራቸው ገብተዋል። ሶስተኛ ባላቸው የፖለቲካ አቋም ከሀገር ውጪ የሚኖሩና በስደት ላይ የነበሩ የፖለቲካ ኃይሎች ወደ እናት ሀገራቸው እንዲገቡ ተደርጓል። አራተኛ ህዝቦች በገዛ ሀገራቸው ጉዳይ በነጻነት በመቃወም እና በመደገፍ አቋማቸው እንዲገልጹ እድል ተፈጥሯል። አምስተኛ በኢትዮጵያ ታሪክ ታይቶና ተሰምቶ የማይታወቅ መልኩ የፕሬስ ነጻነት ማለትም ጋዜጦችና ሚዲያ ተቋማት ያለ መንግስት አካል ጣልቃ ገብነት እንዲሰሩ ተደርጓል። ቀድሞ የነበረው አፋኝ ስነ ስርዓት የዘረጋው የዘር የጥላቻ መንገድ ገና ብዙ ትግል የሚጠይቅ ቢሆንም አሁን በለውጡ ኃይሎች በኩል የተወሰደ ያለው እንቅስቃሴ በጠነከረ መንገድ ከቀጠለ የዶክተር አብይ የኢትዮጵያን ህዝቦች በእውነተኛ ምርጫ የስልጣን ባለቤት ለሚሆነው ፓርቲ ስልጣኑን እንደሚያስረክብ የገባውን ቃል ተግባራዊ ያደርጋል። ይህንንም ካደረገው ኢትዮጵያ አሁን ካለችበት ችግር ወደፊት አንድ ተራምዳ የተሻለ ሁኔታ ላይ እንገኛለን ብዬ አምናለሁ። በመጨረሻም ጠባብ ብሔርተኝነት የትም አይደርሰን። ከጠባብ ብሔርተኝነት ጋር የተዋቀረው የፌዴሬሽንና የህገ መንግስት ተዳምሮ ችግራችን ትልቁ ምንጭ ሆኗል። نام نزین چگرات چن انده اگر ندیت نبود آم من اینه تریوت هست فلگانال من اینه تقوامت هست فلگونال چگرو چه چی مدن نچو یه زمی منگست ندیتی مسرات هگ منگست ندیتی شاشال فدراسیون ندیتی تکاکل بعد تکالی من اینه تیه گم آگف هست فلگانال به میلوله مس مامات نام وایتی تی تبک بنال یه زار پارتیو چن من مسراتی میگد هگ منگستایو مشاشه مس فلگانال بیام نالو آم سگنال
የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያውነት ሰዓት አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፉን ፕሮግራም እንደቀጠለ ነው። አሁን ከጧቱ 15 ሰዓት ከሩብ ሆኗል። በዛሬው ዕለት ይቀርበ የነበረው የዜና ፕሮግራማችን ዛሬ አይቀርብም። በሱ ምትክ ከአናንተ ጋር ውይይት እናደርጋለን። ከኢትዮጵያም ስልክ እየጠበቅን ነው። በነገራችን ላይ በውይይታችሁ ላይ በተቻለ መጠን አሁን የዛሬው የመጀመሪያ የመግቢያችን አቅራቢ የሆነው ቢኒያም ያቀረበልን ቢኒያም እንኳን ደስ ያለህ መጀመሪያው የመግቢያ ፕሮግራማችንን እንድታቀርብ ተፈቅዶልህ አቅርባለሁ።
ጋብዤ ያቀርባለሁ። እንግዲህ በነዛ ነገሮች ላይ ሰፋ ያለ ውይይት ምናደርግ ይመስለኛል። ምክንያቱም የአንድ አመቱን ጉዞ መንግስት ካስቀመጠው ካየበትና ሌላውን ደግሞ በውጭ ያለው ሰው እንዲሁም እኔ ለማን ኢትዮጵያዊ የሆነ በዜግነት ይመለከተኛል የሚል ሰው የራሱን እይታም ማስቀመጥና ይሄ የምትታረጉት የምትሰጡት አስተያየት ሌላም ሰው ስለሚሰማው ማለት ብዙ ሰዎች ጋር ስለሚدرس አስተያየታችሁ ጠቃሚ ነው እና በዚህ በአንድ አመቱ ዙሪያ እናንተን ፖዚቲቭም ይሁን ኔጌቲቭ አስተያየት ለመቀበል ዝግጁ ነው።
ግምገማ ልክ መግቢያው ላይ ቢኒያም እንዳደረገው የአንድ አመት ጉዞ ነው ኢትዮጵያን የአንድ አመት ጉዞ የ ዶክተር አብይን ያንድ አመት ጉዞ ኔጌቲቭኑም ፖዚቲቭኑም አቅርቦልናል። እናንተም በተቻለ መጠን አጥር ያረጋችሁ እንዴት አያያችሁት በዚህ አንድ አመት ውስጥ የኢትዮጵያን የፖለቲካ ሶሻል ኢኮኖሚ ጉዞ እንዴት አያያችሁት? ይሄንን ከእናንተ የሚታያችሁ ለሌላው ወገናችሁ ብታሰሙና ሐሳባችን ብንካፈል ጥሩ ነው እንላለን። እንግዲህ እስከ ፕሮግራማችን ፍጻሜ እስከ 6 ሰዓት ድረስ ከኛ ጋር ቆዩ። ከጥቂት ደቂቃዎች በኋላ ከአገር ቤት ሰው እየጠበቅን ነው እናስገባለን። ከውይይቱ በኋላ እዚህም ውይይት እናደርጋለን ከእናንተ ጋር። እንግዲህ ሰብሰብ ባርጋችሁ ገምግማችሁ እቺ ግምገማ የምትለዋን ቃል እኔም ለመርኳል። ኢትዮጵያስ ግምገማ ሲባል እናንተም እንግዲህ ገምግሙ ያንድ አመቱን የዶክተር አብይን የኢትዮጵያን ጉዞ ወዴት ነው የምንሄደው ምን መሆን አለበትም ጨምሩበት። እና እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ እንላለን።
ምናልባት አድማጮቻችን እንግዲህ ቺን ሙዚቃ ወደ እናንተ ስናደርስ ቀጣይ አጀንዳችን ምን እንደሆነ መገመት የምትቸገሩ አይመስለኝም። ከአዲስ አበባ እንግዲህ አንድ ስልክ ጥሪ አለን። እሱም እንግዲህ ቆየት ብለን ከአህመድ ጋር ሰፋ ያለ ውይይት የሚያደርጉበት ሂደት አለ። እንግዲህ አሁን የሰሞኑኛ ኢትዮጵያ ውስጥ ያለው ትልቁ የፖለቲካ መዘውር አዲስ አበባ መሰረት ያደረገ ነው የሚሆነው። ያው እንግዲህ አዲስ አበባ ዋና የኢትዮጵያ መቀመጫ ወይም መዲና ከመሆኑ አንጻር
ሌሎች አገሮች የኢኮኖሚ መዲና የፖለቲካ መዲና ተብሎ የሚከፋፈሉላቸው ኢትዮጵያ ውስጥ አዲስ አበባ ነች። አብዛኛውን የኢኮኖሚ እንቅስቃሴ የፖለቲካ እንቅስቃሴ ያለባትና ሜልቲንግ ፖት ስለሆነች ብዙ ማህበረሰብ ብዙ ብሔር ብሔረሰብም ስለሚኖርባት የአዲስ አበባ ጉዳይ ለሌሎች ትናንሽ ከተሞች ጉዳይ አይደለም። ትልቅ ሜትሮፖሊታን የሚባል ነው። የሜትሮፖሊታን ፖሊታን ፖለቲክስ ደግሞ እንደ በቀላሉ የሚታይ አይደለም። አንደኛ ሴንሲቲቭ ነው በይዘቱም በአይነቱም እና በዚህ ላይ ያሉት ተደራዳሪዎች እና በዚህ ላይ ያሉ አሁን እንደምንመለከተው ባላንስ እየመጣ ነው። ወደ ባላንስ የተመለሱ ነው ነገሮች እና እስቲ አድማጭ መስመር ላይ እንደነ
ያው አድማጫችን መስመር ላይ አለ። አድማጫችን ሳይሆን ኢትዮጵያ ውስጥ ያለ አንድ አክቲቪስት ጋዜጠኛና ሰባዊ መብት ተሟጋች በአዲስ አበባ ጉዳይ ደግሞ ከማንም በላይ ከፊል ለፊት ወጥቶ ኢትዮጵያን አንድ አርጎ ለማስቀጠል ኢትዮጵያን የአዲስ አበባን የአዲስ አበባ ለማድረግ ትልቅ ትግል ያደረገ ብርቱ ትግል ያደረገ ያለው እንድማችን አለ። ይሄን እንግዳችን እንግዲህ አህመድ ያስተዋውቅልና ወደ ፕሮግራማችን ገባል።
አልማቶቻችን በመግቢያው ፕሮግራማችን ላይ እንደገለጽኩላችሁ አሁን ከኛ ጋር ትልቁ እስክንድር ሲሉት ነው የምሰማው አዲስ አበባ እስክንድር ነጋ ይገኛል። ሰላም እስክንድር።
ሰላም አህመድ
አይ ሆፕ ይሰማሃል በደንብ። እንግዲህ እስካሁን ተሰማለህ ለወደፊቱም እንግዲህ እናያለን። እስክንድር እስቲ እንደው ሰፋ አድርገን እንወያይና ትንሽ አንድ 20 ደቂቃ ያህል እንስጥህና ስለ አዲስ አበባ ጉዳይ ምንድነው ያነሳሳህ? ችግሩ ምንድነው? የታየ ችግር ምንድነው? ምንድነው የተነሳችሁበት አላማ?
እንደምታውቀው የአዲስ አበባ ጉዳይ መነሻው ከስር መሰረቱ ምንጩ ህገ መንግስቱ ላይ ያለው ልዩ ጥቅም የሚለው አንቀጽ ነው። ግን አሁን ያነሳሳን እና አሁን ያለው ምክር ቤት የባለአደራው ምክር ቤት እንዲቋቋም ተቋም ምክንያት የሆነ እሱ አይደለም በቀጥታ እሱ አይደለም ከእሱ ይልቅ ቀጥታኛን የፈጠረን እዚህ አዲስ አበባ ውስጥ ህገወጥ መታወቂያዎች መሰጠት ጀመሩ። በሚኒስትራቱ በኩል ህገወጥ መታወቂያዎች ሲሰጡ ህዝቡ ምንድነው የሚደረገው እያለ ጥያቄ አነሳ። ከዛ ሚዲያዎች ወደዛ ሄዱ፣ ወደ መታወቂያ የሚሰጡበት አካባቢ ሄዱ፣ እዛ ጠየቁ። እዛ ውስጥ አንድ ጀግና ተገኘች። እዛ መተዳደር ውስጥ የሚሰራ የረዳ ውስጥ የሚሰራ እሷ የሚሰራ ህገወጥ በዚህ ታጋለጠች። ከዛ በኋላ በዚህ ሂደት ውስጥ ነው እንግዲህ ምክር ቤት የሚቋቋምበት የፖለቲካ አየር የፖለቲካ ድባብ የተፈጠረ። ስለዚህ እኛም ከመሬት ተነስተን ላለፉት 27 ዓመታት የህገ መንግስቱ ከወጣ እዚያን ሶ ከሰባ ሰባት ሀያ ምናምን ዓመታት የነበረውን ነገር አይደለም ይዘን ተነስተን እንደ ጥንቀት ጥያቄ ዘንብቅ ያለው መሬት ላይ ያለው መስተዳድሩ የአዲስ አበባ መስተዳደር እያደረገ የነበረው እንቅስቃሴ ይፈጠረን የዛ ውጤት ነው። ሪያክት እያደረግ ነው ክተት ይመሰጠረ እና የዚህ ሂደት ውስጥ እያለን ደግሞ የአቶ ልማ መገርሳ ደግሞ የከተማዎችን ዲሞግራፊ ለመቀየር እንቅስቃሴ እንድናደርጉ ገለጻ የሰጡበት ቪዲዮ ደግሞ ለህዝብ ይፋ ሆኗል። እሱ ደግሞ የበለጠ አጠናክሮታል እና በዚህ ሁኔታ ውስጥ ስለዚህ እኛን የፈጠረን አሁን እንዲታወቅ መፈልገ ምንድነው የመንግስት ፖሊሲ ነው። የመንግስት ፖሊሲ መንግስት ያደረጋቸው እንቅስቃሴዎች ነው የፈጠረው እንጂ እንገጭ መስተም የአዲስ አበባን ጥያቄ መቅሰን አውቅም በዚያ ጉዳይ ዙሪያ የተሰባሰብን አይደለም
ለማለት። ኦኬ እስክንድር ይሰማሃል አይደል? ነው የምለው በጣም ጥሩ እስክንድር። ምንድነው ወንጀሉ? አንድ መስተዳደር መታወቂያ መስጠት መታወቂያ መያዝ አለበት አይደለም እንዴ? ህብረተሰቡ ምንድነው እዛ ላይ አልገባንምና በደም ታ የምን መታወቂያ ነው? ህገወጥነቱ ምኑ ላይ ነው? እሱን ብታስረዳን።
እንግዲህ ህገወጥ ምንድነው? መታወቂያ ምንድነው? አንድ ሰው መታወቂያ ሲያወጣ ማለት ያለበት ሂደት አለ። ስለዚህ እኛ በእኛ ሀገር አሰራር አሁን ቢታሰል አሰራር አንቺ አውሮፓም የተመሳሳይ ነገር ሊኖር ይችላል። በእንግሊዝ ዳይሬክት ሳይሆን በእንግሊዝ የተሞለ ነገር ነገሯል። ግን እኛ ሀገር ባለ ተመክሮ ምንድን ነው? አንድ ቦታ መታወቂያ ታወጣለህ፣ ይኖርሃል ይችላል መታወቂያ። ስለዚህ ከዛ ቦታ ለቀህ ወደ ሌላ ቦታ የምትሄድበት ጊዜ ካለህበት መስተዳደር መታወቂያ ታወጣ መሸኛ ታወጣና ወደ የምትሄድበት አዲሱ ቦታ ወደምትሄድበት ቦታ ይዘ ሄዳ እዛ ቦታ ደግሞ እንዳለ ቤት እንዳለ የገባህበት ቤት የተመዘገበ ቤት እንዳለ ቀበሌው አረጋግጦ ይሰጣል። አረጋግጦ ማለት ዝም ብሎ ሰጠ እዛ ቦታ ላይ ቤት ውስጥ አክቹዋሊ እዛ ቀበሌ ውስጥ እንደምትኖር አረጋግጦ መታወቂያ ይሰጣል። ይሄ ከድሮ ጀምሮ የነበረ አሰራር ነው። አሁን ሲደረግ የነበረው ምንድን ነው? በከተማ ውስጥ መታወቂያ መሸኛ የሌላቸው ግለሰቦች መታወቂያ እንዲሰጣቸው እየተደረገ ነው። አሁን ሁለት አካሄድ አለ። አንዱ ቅድም እንዳልኩ የከተማ ነዋሪ ወደ አዲስ አበባ ከሌላ ቦታ መሸኛ ይዘው ወደ አዲስ አበባ ያልመጡ ሰዎች መታወቂያ ሲሰጥ ነበረ። ይህ መታወቂያ ሲሰጥ የነበረው ምንድን ነው? ኖርማል ፕሮሲጀር ቀበሌ ውስጥ ገብተህ ማመልከቻ አስገብተህ የምታልፍበት ፕሮሰስ አለ። ይሄኛው ግን ሲሰራ በዚህ ነው ሲሰራ የነበረው ግን ምንድን ነው? የቀበሌ ካቢኔ የሚሉት አለ። የቀበሌ አመራር ማለት ነው። ሶስት ሰዎች ፈራረሙና ማመልከቻ ያመጣሉ። ማመልከቻ ኖርማል በሆነ ፕሮሴስ ውስጥ አያልፍም፣ ማለት በቀበሌ ውስጥ አያልፍም። ቀጥታ ያመለክታሉ ስራ አስፈጻሚ፣ ለወረዳ ስራ አስፈጻሚ። ወረዳ ስራ አስፈጻሚ ማመልከቻ እንዲገባ ይደረጋል። ወረዳ አስፈጻሚ ሱሩ ያሉ ጎን ያሉትን ከካቢኔ አባላት መጥተው ይሄ ሰውዬ እዚህ ቀበሌ ውስጥ መኖሩን አጣሩ ይላል። እነሱ አጣራን ካሉ እነሱ አጣራን ካሉ እነሱ አጣራን ብለ ፈርሙ ለተከታተለ ታዲያ ይሰጣል። አሁን ምንድነው የሆነው? ወረዳ ስራ ፈጣኑ እና ሁለቱም ሰዎች በዚህ ሂደት ውስጥ ያሉት ሶስቱም ሰዎች ወደ ካባሎች ናቸው። ካንድ ድርጅት ናቸው። ካንድ ድርጅት ናቸው። መታወቂያ የሚሰጣቸው እንደዚሁ ካንድ ድርጅት ናቸው። እና ይሄ አሰራና ወደ ፍርም ወደ ምንም ትራንስፓረንት የለም። ወደ ፍርም በሚወርድበት ጊዜ መታወቂያ ሰጣቸው ሲባል የመታወቂያ የቤት ቁጥሩ ላይ የቤት ቁጥሩ የሚጻፍበት ቦታ ላይ የቤት ቁጥሩ መጣፍ ሲገባው የቤት ቁጥሩ ላይ የሚጻፈው የሌለው የሚል ነው። እንግዲህ አሁን ያ ሰው ያ መታወቂያ የሚሰጠው ሰው ከመጀመሪያ ከየት እንደመጣ ከየትኛው ቦታ እንደመጣ ምንም አይነት ማስገባው መረጃ የለም። ምንም አይነት ማስረጃ የለም። የት ከዚህ በፊት ይኖር እንደነበር የሚያስገባ ማስረጃ የለም። ዝም ብሎ ነጭ ወረቀት ላይ ብቻ መታወቂያ እንዲሰጠው መግለጫ ማነው ማመልከቻ ያስገባል። ሶስቱ ሰዎች ይፈራረማሉ። ሶስቱ ተፈራርመው ይችላል ቀበሌ የተባሉ ሰራተኞች መታወቂያ እንዲሰጠው መመሪያ ነው። ስለዚህ የከየት እንደመጣ እንትን የለም፣ ሪከርድ የለም። ሁለተኛ እዛው ቀበሌ ውስጥም የቤት ቁጥር የለም። የቤት ቁጥሩ በሚለው ቦታ ላይ የሚመራው የሌለው ነው የሚለው ቤት ቁጥር ይላል። የሚመላው ለምሳሌ አንድ 00 ከሆነ ወይም 001 ከሆነ ከዛ ፋንታ የሚለው ደግሞ የሌለው ነው የሚለው። ስለዚህ ቀበሌ ውስጥ የት እንደሚኖርም አይታወቅም። ከየት እንደመጣ አይታወቅም። ቀበሌ ውስጥ የት እንደሚኖር አይታወቅም። ግን የቀበሌ መታወቂያ ይይዛል። አሁን ምንድን ነው ቅድም እንዳልኩ ላይ ሶስቱ የሚፈራረሙት ሰዎች አንድ ድርጅት አባል ናቸው፣ የኦዴፓ አባላት ናቸው። መታወቂያው የሚሰጠው ኦልሞስት ሙሉ ለሙሉ ከአንድ አካባቢ አንድ ቋንቋ ካለ የሚናገሩ ሰዎች ነው። እና በዚህ አይነት አድሎ ዝም ብሎ ራንደም ከሁሉም ከሁሉም ኢትዮጵያ ለተጻፈ ሰው አይደለም።
ኦኬ፣
አንድ ይሄ ነው። ከአንድ ያልጨረሱ እች ጋር አንድ በዚህ መንገድ ይጠጣጠቃል። ሁለት ደግሞ ምንድን ነው እዚሁ ከተማ ውስጥ እየኖሩ ሌላ ቦታ እዚህ ከተማ ውስጥ ሌላ ቦታ መታወቂያ ላላቸው ሰዎች ሁለተኛ መታወቂያ እንደዚህ በዚሁ መንገድ ኢሹ የተደረገ ነው። ለምሳሌ እነዚህ መታወቂያዎች ኢሹ ሲደረጉ እንደ አንድ አሰራር ይጠቀሙበት ያለው በአነስተኛ እና ጥቃቅን ለመደራጀት መታወቂያ ስለሚያስፈልገ መታወቂያ ይሰጠን የሚለው አልከቻ ነው የሚገባው። በዚህ መንገድ መጥተው መታወቂያን ከቀበሌ የሚወስዱት ግን በመኪና መጥተው እንግዲህ አስበው፣ አነስተኛ እና ጥቃቅን ማለት በጣም አነስተኛ ስሞል ቢዝነስ በጣም ደሃ የሆነ ሰው ማለት ነው፣ ምንም ካፒታል የሌለው ሰው በመኪና መጥተው ዶክተሮች፣ ኢንጂነሮች ከተማ ውስጥ ሌላ ቦታ መታወቂያ እንዳላቸው የሚታወቁ ማለት ነው። በሲፒያሲ የምታጠቅ ወይ ስታብሊሽ ሊሆኑ ሰዎች መጥተው በአነስተኛ ለጥቃቅን ሊደራጁ ነው እየተባለ አሁን ባልኩ መንገድ መታወቂያ ይሰጣቸው ትራንስፓረንት ባልሆነ መንገድ እና ሁለት መታወቂያ ይዘሉ ማለት ነው። ሰዎች አንድ በሚኖሩበት ቦታ አካባቢ መታወቂያ ያላቸው ሁለተኛ ተገደሞ ከሚወስዳሉ እንዳልኩ። አሁንም ደግሞ ይሄ ራሱ በቃ አንድ ቋንቋ ተናጋሪ ሰዎችን እንደዚህ እየተደረገላቸው ያለው እና ይሄ እሱም አድላዊ ህገወጥ የሆነ አሰራር ሆኖ የተገኘው እና ይህንን ይሄ መቆም ስላለበት ይሄ እንደዚህ አይነት አሰራር ዞሮ ዞሮ ሀገር የሚጎዳ አንድም ቋንቋ ተናጋሪ ከመጥቀም ከሚጠቅም ይልቅ ሀገርን የሚጎዳ ተግባር ሆኖ ስላገኘ ነው። በዛ በኩል ድምጻችንን ለማሰማት እንግዲህ ወደ የአዲስ አበባ ጉዳይ ለማንሳት እና ለምክር ቤት ለማቋቋም ይቻል ነው። አንድ ምሳሌ ለማለት ያለ ሌሎችም ጉዳዮች አሉ። ስፔሲፊክሊ ከመታወቂያው ጋር ያለው ኢሹ ይሄ ነው። በደንብ ማስረጃ ያለበት ነው። በጣም የምናዝነው ይህንም በጣም በተጨባጭ ያለ ነገር ሙሉ የወረዳው ህዝብ በተግባር የሚያውቀውን ነገር በሺዎች የሚቆጠሩ ሰዎች ያቁትም ለአንድ ወረዳ ህዝብ የሚያውቀውን በከፍተኛ መንግስት ባለስልጣናት ሰሞኑን እያስተባበሉት መገኘታቸው በእጅጉ አሳስቦናል።
አመሰግናለሁ። እስክንድር ያለችን ጊዜ ተወሰነች ስለሆነች ብዙ ጥያቄዎች አሉንና እስቲ ፈጠን ብለን እንነካካቸው። እንግዲህ እንደገባኝ ከሆነ እንደተረዳው ከሆነ ይሄንን ንቅናቄያችሁን የጀመራችሁበት ምክንያት የሚደረጉት ስራዎች በመንግስት አስተዳደር የሚደረጉት ስራዎች ያመጡት ነው ነው የምትለው? ምንድነው አላማው? ይሄ ህጋዊ ያልሆነ መታወቂያ መስጠት አላማው ምንድነው ብላችሁ ትገምታላችሁ?
ኤግዛክት ጥሩ ጥያቄ ነው። እንግዲህ አሁን እኛ የተመሰረተው ይሄ ለምንድነው የሚደረገው? እንግዲህ አሁን ለምንድነው የሚደረገው? ምንድነው ታርጌት የሚለው እንመለከተው። የአዲስ አበባ ከተማ የኦሮሚያ ናት፣ የአዲስ አበባ ከተማ ባለቤት የኦሮሚያ ናት ከሚለው የፖለቲካ አመለካከት ጋር የተቆራኘ ሆኖ አይገኘም። አሁን ከተማዋን እንዲኖሩ የተመረጡት ምክትል ከንቲባ እንጂነር ታከለ ኡማ የዚሁ መስመር ደግሞ ከፍተኛ አቀንቃኝ ናቸው እና ይህንን የፖለቲካ አመለካከት መሬት ላይ ተግባራዊ ለማድረግ የሚደረግ እንቅስቃሴ ጋር የተቆራኘ ሆኖ አግኝተነዋል። ይሄ ደግሞ ያው እንደዚህ ነው ነገር በጉልበት የሚሆን ነገር አይደለም። የሚሆንም ከሆነ በጣም ትራንስፓረንት ከሆነ በጣም ግልጽ የሆነ መንገድ ዲሞክራሲያዊ ከሆነ መንገድ መፈጸም አለበት ነው ብለን ነው የምናስበው። ከዚህ በዛ በኩል በዚህ ነገር ነገር በዚህ ጋራ ባለችው በዚች በሽግግር ጊዜ ውስጥ በተፈጠረችው ከዳዳ ይህንን በሀሳብ ደረጃ ያለ ነገር መሬት ላይ እውን ለማድረግ የሚደረገው እንቅስቃሴ አሁንም እና ይሳካል አይሳካል ልናገባይ ይሳካል አናስብም። ግን ለሀገሪቷ የዲሞክራሲ ግንባታ እንቅስቃሴ ትልቅ አደጋ ነው ብለን እናስባለን። ለሀገሪቷም አንድነት ራሱ በህዝብና በመንግስት መካከል መኖር በሚገባው መተማመን ላይ መጥፎ ምንታ ይኖረዋለና ለሀገር አንድነትም ጥሩ አይደለም ብለን እናስባለን። በመንግስት ላይ ደግሞ ያሉ እንደ መንግስትም ደግሞ እንደዚህ አይነት ኃላፊነት የጎደለ ተግባር ሊፈጽም አይገባም የሚል እይታ ነው ያለን። ዋናው ምንድነው ይህንን ጥያቄ የምናነሳበት ጊዜ ለው ጊዜ አይደለም፣ ትክክል አይደለም። ይህንንም እዚህ ላይ ብዥታ ሊኖረን አይገባም፣ ትክክል አይደለም። ግን ይህንን ስንል ለማውገዝ አይደለም። አውግዘን በቃ ይህን ጭራ ካደርገን ሴጣ ከለመቀባል አይደለም። ይህን ሰዓት ለምን አደለ ይህንም ሽግግር ጊዜ ለምን አደለ እንዲስተካከል መስተካከል አለበት። አሁን በሽግግሩ ሂደት ላይ ስምምነት አለ፣ ሀገራዊ ስምምነት አለ። ይህ ሽግግር ሂደት በሰላም ሂደት ውስጥ አልፎ በምርጫ መቋጨት አለበት፣ በነፃ ምርጫ መቋጨት አለበት። በነፃ ምርጫ ተደርጎ ህዝብ የመረጠው ለመጀመሪያ ጊዜ ታሪካችን ህዝብ የመረጠው መንግስት ሲጠመቀች መረከል አለበት እያለን ነው እና ይሄ ሂደት ይህንን ሽግግር ዘመን የሽግግር ወቅት የሚያበላሽ ነገር ሊሆን ስለምንችል ለዛም በማሰብ ነው ይህንን እንቅስቃሴ ያደረግነው። ትልቁ ስዕል አለ፣ ትልቁ ግብ አለ። ይህንን የሽግግር ወቅት ይህን ለዲሞክራሲያዊ ለመጀመሪያው በሀገራችን ታሪክ ውስጥ ለመጀመሪያ ጊዜ የሚደረገው ነፃ ምርጫ ወደዛ የምናደርገውን ጉዞ እንዲሳካ ሁላችንም አስተዋጽኦ ማድረግ አለብን። ከዛ አስተዋጽኦች መካከል አንዱ ነው ይህንን በእንጭጩ መቅጨት ማለት ነው። በእንጭጩ መቅጨት
እስክንድር፣
ሀገራችን ላይ የአዲስ አበባን ዲሞግራፊ ለመቀየር አለበት ብሎ አቋም መውሰድ ዲሞክራሲያዊ መብት ነው። ሳይመረጡ ግን ይህንን እውን ለማድረግ መንቀሳቀስ ይህ ዲሞክራሲያዊ ነው። ቅድም እንዳልኩህን በእንትኑ ላይ በሂደቱ ላይ በዚያ የምናደርገው ሂደት ላይ የተጋረጠ አደጋ ነው። በአንድነታችን ግን በሀገር አንድነታችን ግን የተጋረጠ አደጋ ነው። በህዝብ የተመረጠ መንግስት ግን በህዝብ የተመረጠ በኋላያችን ምርጫ ድረስ በስኬት ተጠርሷል። በህዝብ የተመረጠ መንግስት ግን ይህንን የማድረግ ይሄንን ለማድረግ ማንዴት የተሰጠው መንግስት ግን ያፈልገው ማድረግ ይችላል። የተለመደው ዲሞክራሲ ለመንቀሳቀስ ለመቀየር ነው። እኛ ምንለው እስከ ምርጫ ድረስ ይጠበቃል። የህዝብ ይሁንታ አግኝ ህዝብን መጀመሪያ ተከራክራችሁ አሳምናችሁ ከዛ በኋላ ፖሊሲዎቻችሁ የምታምኑበት ነገር ፈጽሙ እንጂ የያዛችሁትን አቋም የግድ ቀይሩ እንደሚችል የሚል ጥያቄ የለንም።
ኦኬ እስክንድር እንግዲህ እንደገባን ከሆነ ይሄ የዴሞክራቲክ ሁኔታውን ግቡ እንዳይደርስ ሊያደርስ ለሚችልና አንድነታችን ስለሚያናጋ የዴሞክራቲክ ምርጫ ተደርጎ መንግስት ከህዝብ ያገኘውን መብት ተጠቅሞ ወይንም ድጋፍ ወይም በምርጫ የሚያገኘውን ጥቅም ማረግ ይችላል። እስከዛው ግን መደረግ የለበትም ነው የምትለው እንደገባን እኛም ደሰማነው ከሆነ
ቁልፉ ነጥብ ይሄ ነው እንጂ ያዛችሁ ጥናት
ኦኬ ኦኬ እኛም ደሰማነው ጠቅላይ ሚኒስትር አብይም ሆኑ የከተማው ምክትል ከንቲባ እንዲሁም አቶ ለማ ይሄ በፍጹም ሐሰት ነው፣ እንዳውም ከንቲባው ሲናገሩ ከኔ ስብና ውጭ ነው የሚል ንግግር ሰምቻለሁ። እናንተ አቋማችሁ ሁላችሁም አዲስ አበባ የሁላችንም ነው ከሆነ በሰላማዊ መንገድ ተገናኝታችሁ ለመወያየት አልሞከራችሁም በእናንተ በኩል?
አዎ እንግዲህ አሁን ለመጀመሪያ ከዚህ ተነሱ ከባለ ተቃላቱ ማስተባበያ ለመሳና እና ባየርላ አልፈቀድም። ይህ ነገር ባየርላ አልፈቀድም። ተጨባጭ የሆኑ መረጃዎች አሉ። እዛ ተጨባጭ የሆኑ መረጃዎች ለህዝብ ቀርበዋል። እኛ እነዛ ለህዝብ የቀረቡ ተጨባጭ ማስረጃዎች ናቸው ነገሩ ጉዳይ ያመጣው ሰናይት። ለምሳሌ መታወቂያ የመታወቂያውን ጉዳይ እንደምሳሌ በውስጥ ሰናይትም እኮ መጀመሪያ እኛ አይደለም እንዳገኘናት ወይም እኛ አይደለም ያስተዋወቅናት መጀመሪያ ጊዜ ይህንን ጉዳይ አብዝታ ያሰሙታችሁ እዚህ አዲስ አበባ ውስጥ የሚጠመት ሸገር የሚባል ሬዲዮ ጣቢያ አለ። ከሸገር በኋላ ሄደች ወደ አባይ ሚዲያ ነው። ከዛ በኋላ ወኛችን ማነው ሰናይት ላይ ግንኙነት ከዛ በኋላ ነው እንደረነጋገጥና ከዛ በኋላ ተጨባጭ እዛው ድረስ ሄደን ተጨባጭ ነገር ነው ከወረዳው ህዝብ በሺዎች በሚቆጠሩ የወረዳው ህዝብ ማረጋገጥ የቻልነው ማለት ነው። ስለዚህ በዚያ በኩል ይሄ ነገር አልተፈጸመም የሚለው ነገር ፈጽሞ ትክክል አይደለም።
ይቅርታ እስክንድር በማከል ልግባና ስለ ሰናይት ምንድን ነች ሰናይት ምንድን ነው የተናገረችው ምንድን ነው ያረጋገጣችሁት ከእሷ ጋር?
ወል ቀበሌ ውስጥ ሰራተኛ ነች። መታወቂያዎችን እንድትሰጥ ከታዘዙት ሰዎች መካከል አንዷ ነች። ቀበሌው እኮ ተዘጋ በነገራችን ላይ አንዱ ይሄ ነገር ወደ ጉዳይ ወጣው ቀበሌው የሚሰራውን ስራ በሙሉ ሌላ ስራ እንዲያቆም ትእዛዝ ተሰጡት። ቀበሌ እንደማን ወረዳ ማለት ነው። ይህ በድሮ ቀበሌ ነው አሁን ወረዳ ነው። እንደምታውቀው ሰዎች የተለያየ ጉዳይ አላቸው። ወረዳ ውስጥ የተለያየ ጉዳይ ለማስፈጸም ነው የሚሄዱ ስራ የተወረዳው። ይሄ መታወቂያ በዘመቻ እንዲሰጥ ስለታዘዘ እና የሰራተኞቹ ሙሉ ጊዜ ስለያዘ ሌላ ሰርቪስ በሙሉ እንዲቆም ተደረገ። ስለዚህ ወረዳው የወረዳው ህዝብ ወደ ወረዳው ማስተዳደር ሲሄድ ጉዳይ እንዲጠቀሙበት ስራ የለም ይባላል። እሺ ለምን አይ በዚህ በዘመቻ መሰራው ስራ አለ ብዙ ትዛዝ አለ እሱ ሚሰራ ነው ይላሉ። አንድ ቀን ሁለት ቀን ሶስት ቀን እንደዚህ ሲሆን ሰው ኮምፕሌን ማድረግ ይጀምራል። እዛው ቀበሌ ውስጥ የሚያሉት ሰራተኞች መጠየቅ ይጀምራል። ምንድን ነው የሚሰራው ሰርቪስ እያገኘን አይደለም ምን እየሰራችሁ ነው ሲለው አይ እኛማ ትዛዝ ሰጥቶን መታወቂያ እያወጣን ነው። የምን መታወቂያ? ለድሞ ሰው እዛ ሰልፍ አለ ረዥም ሰልፍ አለ በነገራችን ላይ ሰው የሚያየው ማለት ነው። በግልጽ አዲስ አበባ ያለውን ሰዎች መታወቂያ ለመውሰድ ረዥም ሰልፍ ቆመው ያቸዋል። ምንድን ነው የምትሰሩት? መታወቂያ እያወጣን ለማን ነው የምታወጡት? ይኸው እዚህ ሰልፍ ላይ ነው ቆመው። ይሄ አዲስ አበባ ህዝብ ነው የመመሪያ አዲስ አበባ ሬሎ ተጋዛፈጽ ነው አይደለም እኛ ኬት እንደምትፈናቅ መታገስ ተብለና መታገስ ተብለ ስለዚህ ህዝቡ መደወል ጀመረ። ያን ጊዜ ከተማው የወረዳ ወደ ሚዲያዎች መደወል ጀመረ። ጥቆማ ጀመረ። እና በወረዳችን ውስጥ እንደዚህ ተደረገ። ማናቃቸው ሰዎች ምናምን ከተማ ውስጥ የሚ ሰዎች ምናምን ከውጭ መምጣቸው በትባል ሌላ ነገር ቆመን መታገስ ተሰነ በመረሻ ነው። ወረዳውን ሰራተኞች ስናነጋግራቸው ወረዳውን ሰራተኞች እንደዚህ እያሉ ነው፣ እኛም አናውቅም እንዴት እንደሚሰጣቸው በትዛዝ በምሰጣቸው እያሉ ነው መታቸው እዩ አሉ። ስለዚህ መጀመሪያ እዛ ቦታ ላይ ይህንን በደም ውስጥ ድረስ ገብቶ ሸገረች ምን ይባላለን ሸገረች ምን ነገር ሲጠይቅ ከዛ ውስጥ ካሉት ሰራተኞች መካከል አንዱ ሰናይነች ወጥታ ለመናገር ድረግ የነበራት እንደምታውቀው ነገር ከሚዲያ ጋር የመንግስት ሰራተኛ ከሚዲያ ጋር ለሚዲያ ለሚዲያ መናገር ማለት ቆንጀል ትልቅ ወንጀል ተሰራት ይባላል። እቺ ጀግና ግን ወጣ በቃ ትልቅ ልጆች እንኳን ልጆችን ቢራ ልጆች አለ የሚሰራው ስራ ትክክል ለምናገራለሁ ብላ ተናገረች። ወዲያው አገጣት። ይህም በተናገረች በነጋታ ያገባት ነገራቸው እንዴት ለሚዲያ ምንድነው ክሱ የነበረው የተናገርሽው እውነትና እውነት ነው ውሸት ነው አይደለም የተባለች እንዴት ለሚዲያ ትናገር ያመስለላ ተናገርሽው ብላ አጋለችም ካልሽም ተብላ የተናገርሽው ኤኒዌይ አህመድ በጣም እርግጠኛ አሁን እኛ በታየር ላይ ውሸት ፈጥረም እንደዚህ አይነት ጉዳይ ይዘን እንደዚህ አይነት ጥያቄ አናነሳም ችግር የለም። እና ባለፈው እዚህ አሁን ኮሚቴ ውስጥ ያለው በሙሉ የህወሓት ስርዓት የታገሉ ሰዎች ነው፣ እስር ቤት የነበሩ ሰዎች ነው። እንግዲህ ከአለ ምንጮች አንዱ ከአሜሪካ የመጣው ሽመልስ ነው። ሽመልስ ማንም ሀገር ያውቀዋል ከህወሓት ጋር ምን እንደታገለ አሜሪካ ማን ነው በአሜሪካ ውስጥ ኢትዮጵያ ባስ ውስጥ ሽጉጥ ተኮሰበት ሽመልስ ለበተን ሀገር ያውቀዋል
አውቀዋለሁ
የዚህ ሽግግር ማንም ሀገር ያውቀዋል ሽመልስ ሀገር ያውቀዋል
የናንተን ማንነት ሳይሆን አንዳንድ ሰዎች የሚያነሱት ጥያቄ አለ። ለምሳሌ ስብሰባ ተጠርቶ ወጣት አዲስ አበባ ህዝብ ወደ 5010 ሺህ የተላየቁት ነው ተገኝቶ ሐላፊነት ሰጥቷቸዋል አደራ ሰጥቷቸዋል። እንግዲህ የሰማነንን ነው። ግን እናንተ ስማችሁን ባላደራ ማለታችሁ አንዳንድ አካባቢ የሻዶ ፈረንጆቹ ሻዶ ጋቨርንመንት የሚሉት አይነት እንዳይሆን ለምን እንደዚህ ያሉት የፖለቲካ አቋም አላቸው የፖለቲካ ስልጣን ፍላጎት አላቸው ወዘተ የሚሉ አሉና ለምንድነው ባላደራ ያላችሁት? የሻዶ ጋቨርንመንት ለማለት ነው? ሌላ ስም አላገኛችሁለትም?
ለምን አይደለም ለምን ባላደራ ሊለሽም ይወርስ አንም ተቀመጥ ይችላል ከሻዶ ጋቨርንመንት ጋር ከጥላ መንግስት ጋር ከዚህ መንግስት ጋር ያገናኝ ነበር። ይህ የተባለበት ምክንያት በኋላ መጠናለ ግን ባላደራ ያለው በተባሉ እንደጀስ ሰረፍ ለማድረግ ህዝብ የሰጠን ተልእኮዋል ህዝብ የሰጠን አደራ አለ። አራት ነጥቦች አሉ። የአቋም መግለጫ ብሎ የሀያ ሰባ ሲበተን አራት ተልእኮዎች ሰጥቶናል። እነዚያን ለማስፈጸም አደራ ሰጥቶናል። እነዚህ መሮታችን ባላደራ ያለው የስልጣን ጥያቄ አለ ግን የስልጣን ጥያቄ እንዳልሆን ባላደራ የሚለውን ስም ስንጠቀም የስልጣን ጥያቄ እንዳለው ግን ተጨባጭ መሰረት አለ። በጣም ተጨባጭ የሆነ ቪዲዮ ማንም እዚህ የነበረው ባንደራሳይ ፕሮፌሰር ማንም ሰው ቪዲዮን ሆነ ዩቲዩብ ላይ ያገኛል እሱ ከፍቶ ማየት ይችላል። እዛ ላይ ሲጠየቅ የነበረው ከመድረክ ሲጠየቅ የነበረው ኢንጂነር ታከለ ውሃ ይወረዱ እዚህ ሲጠየቅ ነበረ። በአቋም መግለጫችን ውስጥ እንድናካትተው ህዝቡ ፓሽነት በስሜት ሲጠይቅ የነበረው ኢንጂነር ታከለ ውሃ ይወረዱ አይወክሉንም ሰጪ አዲስ አበባን መወከል የሚችሉ ሰው አይደሉም። እዚህ ጉዳይ ብቻ አይደለም፣ በአጠቃላይ እሳቸው ሰው በኢትዮጵያ ፖለቲካ ላይ ስላላቸው ያላቸው አቋም ተገኝ አይጠቅም እሳቸው። ስለዚህ እሳቸው ይረዱልን የሚል ጥያቄ ነበር። አልተቀበልነውም እኛ መድረክ ላይ ያለ ሰዎች ለዲሞክራሲያዊ አልነበርም፣ ዲሞክራሲያዊ አልነበርም። ሌላቸው ክስ የሚገባ ነበር ሁሉም አልተቀበልንም ተው ብለነው ማለት ነው። እንዲህ ብለነዋል። ይህንን እስከ ምርጫ እስከሚላደረሽ ቆዩ፣ ችግር የለው። እኛ ምርጫ ጊዜ ግን እናወርዳቸዋለን። ያን በዛ መንፈስ ነው ያንን ጥያቄ ትተን እስከ ምርጫ ድረስ ያቀረበ ህዝቡን የህዝቡን ጥያቄ ያቀረብንበት መንገድ እስከ ምርጫ ድረስ የመንግስትም የዕለት ተዕለት ስራ ከማከናወን ባሻገር መሰረታዊ የሆነ ፖሊሲ አፍልቃችሁ አታስተጭኑ፣ ይሄ ማንነት የላችሁም። መሰረታዊ የሆኑ ፖሊሲዎችን ለመተግበር የህዝብ ውክልና አስፈልጋቸዋል። የህዝብን መረቅ አለባቸው ወደሚለው ይቀየር ነው። ይህኛየት የስልጣን ጥያቄ ቢኖረ ስልጣን ሊኖረ ኮ እንጅና ያከለው ማው ይውረድ ያሉትን ሚዛን እኮ እንዲወርዱ መጠየቅ ይችል ነበር። እንዲወርዱ ህዝባቸው ስራ መጠረቅ ይችል ነበር። እስከ አደባባይ ላይ ህዝቡ ልንጠራ ይችል ነበር።
እስክንድር እንግዲህ አንድ 10 ደቂቃ አለችኝ። በጣም ይገባኝ 10 ደቂቃ አለችኝ። እቺን ቶሎ ቶሎ ልጠቀምባት። እንደ እንግዲህ እንደሰማነው ከሆነ ከተሳሳት ቀርመኝ ቃሊቲ ነው የታካባቢ ወደዛ አካባቢ ያሰባችሁትን በየአካባቢ በየወረዳው ቢሮ ለመክፈት የጠራችሁት ስብሰባ አልተሳካም፣ በሰላማ በረብሻ ሊነሳ ይችላል በሚል በጸጥታ ምክንያት ተከልክሏል። አዲስ አበባ ውስጥ የጋዛ መግለጫ ልሰጡ ራስ ሆቴል ተከልክላቸዋል። በእንደዚህ አይነት ሁኔታ እንዴት አርጋችሁ ነው ይሄንን ያሰባችሁትን ያደረ ቃላችሁን ልትጠብቁ የምትችሉት? ህዝብ ጋር ተሰብስባችሁ መነጋገር ማንችሉ ከሆነ ሁለተኛ ህዝብን ማግኘትና ማነጋገር ካልቻላችሁ እንዴት አርጋችሁ ነው ልብ ሙሉ ሆናችሁ የአዲስ አበባ ህዝብ በመስቀል አደባባይ ማጥለቅለቅ እንችላለን የምትሉት? አጠር አጠር ያረክችን አስደቃ ልትቀምባት
ኦኬ ወል ተወከኛ መሰለና አሁን የሚያሳ ሰላማዊ ተስተምመጣው መከራተዋ እንደማጥለቅ ከዲሎም ሰርደም አጀንዳችን ግን ፍላጎታችን ሰርደም እንዳልኩ እኛ የሚከተለው ምርጫ የኢንጂነር ታከለው ውሃ ይወርድ የሚለውን ጥያቄ ስለማንሳ አሁን ኢሚዲየትሊ መከራተዋ ሰፍን ተረከተ ምክንያት የለም። ሆኖም ግን ህዝቡን ማደራጀን ህዝቡን ማደራ ምንድን ነው? ህዝቡን አደራ አንቅታቸው አደራጅ ስለሚቀጥለው ምርጫ አዘጋጁ ተብለናል። ይህንን ለማድረግ ተመራጩ መንገድ አሁን ቅድም እንዳልከው በየክፍለ ከተማው ያዘጋጁ ስብሰባዎች ማድረግ፣ የአዳራሽ ስብሰባዎች ማድረግ፣ ከዛ በኋላ ወረታቸውን ደግሞ ወረዳዎችን ተመሳሳይ ስብሰባዎች ማድረግ፣ ሌላ ስብሰባዎች ማድረግ፣ የአዳራሽ ስብሰባ ማድረግ፣ ከዛ ወደ እያንዳንዱ ቤት መግባት ነው። ይህንን እስካሁን ድረስ ማድረግ ያው መንግስት ፈቃደኛ ነው። ወደ ላይ የምክንያት ስብሰባ አረጋችን እያለ ከልክለናል። እንደ ህወሓት ለምን ማለት ነው የተለወጠ ነገር የለም። የሚያቀርቡት ምክንያት ሰበቦች ይኖራሉ፣ ግን ህወሓት በነበረበት ጊዜ እንደዚህ አይነት ነገር ማድረግ እንደማይቻሉ አሁንም አይችሉም። ያንን ነው ያንን ቢሉ ነው ድርጅቶቻችን መስራት አንችልም ማለት አይደለም። ክፍለ ከተሞችን የቅዳቅን መሰረት ክፍለ ከተሞች ላይ ኮሚቴ እናቋቁማለን። እዚያ ስራ ያስፈልጋል። ሳያስፈልግ ክፍለ ከተሞች ኮሚቴዎች እናቋቋማለን። ክፍለ ከተሞች ላይ ወረዳ ኮሚቴ ያቋቁማሉ። ህዝቡም በተሰበሰበበት ቢሮ ይመረጣል። ግን ካልቻልን ግን ዝም ብለን እናቋቁማለን። እኛን ፈልገዋለን። የምናምንባቸውን ሰዎች በዚህ ጉዳይ ታማኝ ናቸው የሚባሉት ሰዎች መርጥ ክፍለ ከተሞች ኮሚቴ እናቋቁማለን። ክፍለ ከተሞች ወረታቸው ያለ የቀበሌ ኮሚቴዎች እናቋቁማለን። ከዚያ በላይ ያለ ምግት እንገባለን። ስለዚህ ዞሮ ዞሮ ከድርጅት ስራ ከመስራት ሊገድቡን አይችሉም።
እስክንድር ግን እነዚህን ስራዎች ለማካሄድ የኢኮኖሚም ሆነ የሰው ኃይል ያስፈልጋቸዋል አይደለም? እነዚህን ጉዳዮች ስራ ላይ ለማዋል የኢኮኖሚም ሆነ የሰው ኃይል ያስፈልጋቸዋል። አቅሙ አላችሁ?
የኢኮኖሚ እንግዲህ ህዝቡን እንጨጠማ የምችለው እዚህ ከሀገር ውስጥ ተቀጭም በአሁን በአንተ በኩል በአንተና ጓደኞች በኩል ሰሞኑን ይሰብስባችሁ እስከ $2000 ድረስ ሰብስባችሁ ልትልኩልን ተዘጋጅታችኋል። እንደዚህ አይነት ተነሳሽነት ከህዝቡ ከተለያየ አቅጣጫ ሳመንስ ድጋፍ ይደፈልገናል። ከኪሳችን ሳመንስ የማደርገው ነገር አይደለም። ግን በመላው ዓለም ባሉ ያሉ ኢትዮጵያን ባሉበት በነገራችን ላይ አዲስ አበባ ተወላጆች እያናገር አዲስ አበባ ነዋሪዎች እያናገር ነው። ይህ የኢትዮጵያ ጉዳይ በመላው ዓለም ያሉ ኢትዮጵያውያን አዲስ አበባ የመላ ኢትዮጵያውያን መቼ ብለው የሚያምኑ የአንድ ብሔር አይደለችም ብለው የሚያምኑ ልክ አሁን እናንተ እንዳደረጋችሁ አንተና ጓደኞችን በቀን በራሳችሁ ተመሳሽነት እኛ ታንቀሳቀሳችሁ እና ታንቀሳቀሳችሁ በራሳችሁ ተመሳሽነት ተንቀሳቀሳችሁ $2000 በደና እንደሰበሰባችሁ እንደላከችሁ ነው ሁሉም በየቦታው እንደዚህ ያደርግ ይገባል። ለምን የተማከለ እንቅስቃሴ የተማከለ እንቅስቃሴ እንደሚ ራሱ ያስፈልጋል እና ወደ እሱ መግባታችን አይቀርም። በዚህም በዚያም ግን አመድ በግጥ ላለ ላረጋግጥል የምፈልገው ቢገድሉንም ከመካከላችን ብዙ አንዳቻለን ቢያስሩንም ቢያሰድዱንም ወደ ክደት ወደ ክደት ቢያስወጡንም ምንም ሆነ ምንም ግን ይህን ህዝባዊ እንቅስቃሴ ማቆም አይቻልም። ከስብሰባም ቢከለክሉንም ህዝባዊ ስብሰባም ቢከለክሉንም አሁን የተጀመረውን ህዝባዊ እንቅስቃሴ ማስቆም አይቻልም። የራሱ ነፍስ አለ። በግለሰቦች ከግለሰቦች ጋር ተያያዘ አይደለም ህዝቡ አሁንም ከፍቷል አለ አሁን ከፍቷል። ስለዚህ አይኑ ስለከፈረ ያንን ወደ ድርጅት መቀየሩ አይቀርም። ህዝቡ ተነቃቅቷል። ከምርጫ ጽናሰባት በኋለ በዚህ ደረጃ አዲስ አበባዎች ህዝቡ አይኑን ከፍቶ አያውቅም። ባለፈው ጊዜ የቀረበጸረ ህወሓት ነው። የህወሓት ስርዓት ለመገስ በተደረገው እንቅስቃሴ ከሆነ ያህል የአዲስ አበባ ይህን ያላል መልከፈጠ እኔን አስታውሰው በቀመርጫ ጽናሰባት በዚህ ደረጃ የሚከፈጠ እና ህዝቡ አደራጀቱ ማስቆም አይቻልም እና ለማስቆም ባይሞከር ደስ ይለኝ።
እስክንድር ከመለያየታችን በፊት
ቅድም እንዳልኩ በአጠቃላይ በሂደቱ ላይ መጥፎ እንደምታት ልኖረው ግን አንድ መጨረሻ እንዳረፈ ነገር ልጨምርለን። እኛ በእኛ በኩል ማንኛቸውም እንቅስቃሴያችን ሰላማዊና ሰላማዊ ብቻ ቀጠራ ማረሳ ቀጠር በምንሰጥም ኢንሹራንስ አንተቡ ምንም በተግባር አሁንም እየታየ ነው። በተደጋጋሚ እየተዘለፍን ስማችን እየጠፋ ምላሽ አልሰጠንም። ከዚሁ እንቀጥላለን። ስንሰጥም በመሰራ ሚሰደቡ ሲዚያትብን መልሰው አንድ ጊዜ ገጀራ ሲነሳብን በገጀራ መልሰን አናነሳ። ስንመካ መልሰን አንመካም። ጥይት ሲተኮስብን መልሰን ጥይት አንተኩስብን። ፍጹም ሰላማዊ ያለምንም ቅድመ ሁኔታ ፍጹም ሰላማዊ ያለምንም ነገር ሄደን መፍታችንን ግን እናስከብራለን። ይሄ ለዚህ ቃል ገባለሁ መስከችንን እናስከብራለን።
በመጨረሻ ከመለያየታችን በፊት እስክንድር አንዴ ቃል ልስጥህና ለይሄ ሬዲዮ በአለም ዙሪያ ለሚከታተሉ ወገኖቻችሁ ኢትዮጵያኖች አንዴ ቃል መልእክት ካለህ።
እንግዲህ አንዴ ቃል ታችሁ አንድ አረፍተ ነገር ብቻ ለሰላም ኢትዮጵያኖች ይሄንን
እስክንድር እጅግ በጣም አመሰግናለሁ። አሁን ሰዎች እየደወሉ ምንድነው የሚሉት ድጋፍ ማድረግ የሚፈልጉ ሰዎች እየደወሉ ነው። አይ ዶንት ኖ ምንድነው የምትለው አሁን ነው የደረሰኝ።
ላንተ እስክንድር አሁን ላንተ ጀመራችሁ ታመደለም።
ኦኬ
ድጋፍ ማድረግ የሚፈልጉ ሰዎች ለአህመድ ስጡልን። አህመድ ያደርስልናል። አህመድ ወንድማችን ቀኝ እጃችን።
እስክንድር በሚከተለው ሰፋ ያለው ይትስከምና አግደረግ ድረስ የተነሳችሁበት አላማ ግቡን እንደመታ ተስፋ እናደርጋለን። እናንተም የፖለቲካ ስልጣን አላማ እንደለላችሁ ተናግራችኋል። በዚሁ እንደምትቀጥሉ የሲቪክ ኦርጋናይዜሽናችሁ እንደምትቀጥሉና የኢትዮጵያውን አጠቃላይ መብት ለማስከበር እንደምትንቀሳቀሱ ባለሙሉ ተስፋን። ሰላም ጤና ከእናንተ ጋር ይሁን። ጤና ይስጥልኝ።
እሺ አመሰግናለሁ ስለተከታተላችሁ
ጤና
ይስጥልኝ።
ጤና ይስጥልኝ።
ጎርቤቴ እረንዳው ይመኙሻ በምኞት ቢጓዙን ወዴት ያገኙሻል።
አድማጮቻችን ሰምታችኋል፣ መስመር ላይ ነበረው አክቲቪስት እና ጋዜጠኛ እስክንድር ነጋ የአዲስ አበባን ጉዳይ እንግዲህ from the mouth of the horse ይላሉ ከባለቤቱና ከዋናው አቀንቃኝ ሰምታችኋል። የተነሱ ጥያቄዎች እኛ ያነሳናቸው ጥያቄዎች እናንተም ጥያቄዎች እንደነበሩ እንገምታለን። የጥያቄዎቻችሁን መልስ በተወሰነ መልኩ አግኝታችኋል ብለን እናስባለን። እነሱ በዛ በኩል የሚያረጉት እንቅስቃሴ ነው ይመስለው። እንደ ዜጋ ደሞ በሐሳብ በተለያየ ነገር ይሄን ምንፈልገው ሐሳብ ምድር ላይ ተርጎ እንድና አዲስ አበባ የሁሉም የኢትዮጵያን ከተማ መሆኗን በማረጋገጥ ሂደት ውስጥ የሁላችንም ተሳትፎ በጣም ከፍተኛ አስተዋጽኦ ይኖረዋል። ስለዚህ ያላችሁን አስተያየት ምናልባት ሰዓት የለንም 5 ደቂቃ ብቻ ነው ያለን በሚቀጥለው ሳምንት በብዛት የአዲስ አበባን ጉዳይ አንስተን የስትራቴጂም የሐሳብ ክርክሮችና ፍጭቶችን ማድረግ እንችላለን ብያምናለሁ። ለዛሬ ነበረን ፕሮግራም ይሄ ነው። አዲስ አበባ ቤቴ የሚለው ሙዚቃ ይከተላል። አህመድ ሲሰናበታቸዋል ይመስለኛል።
ባትም ያው እንግዲህ እንደ ሚዲያ አስከንድርን አድመጣናል። ከተቻለን ደግሞ በሚቀጥለው መንግስትስ ያለው አቋም በዚህ ጉዳይ ላይ ምንድነው የሚለው ያው ባላንስ ማረግ ግዴታ ስለሆነ መንግስትም ያለው አቋምና እይታ ምንድነው መሬት ያለው እውነታስ እነሱ ከሚሉት እውነታ ጋር በምን ያክል ይጣጣማል የሚለው ማህበረሰቡ የሚለውንም ምንና በጊዜ ሂደት እንግዲህ እናቀርብበት ሁኔታ ነው የሚኖረው። የዛሬ ፕሮግራማችን እንዲህ መስል ነበር። አህመድ
አሁን ያነሳውን ነገር በተመለከተ ትክክል ነው። በተቻለ መጠን ያለንን አቅምና ችሎታ ተጠቅመን በመንግስት በኩል በከንቲባው በኩል በተለይ ምንድነው የምትሉት የሚለውን ለመጠየቅ እንሞክራለን። የተቻለን እናደርጋለን። አድማጮቻችንም ደግሞ 3 ways እንዲሆን ነው የምንፈልገው። እኛ አድማጮች እና ባለ ጉዳዮች ሶስቱም ሐሳባችሁን ልትሰጡ ለምፈልግ አድማጮችም እንዳትረሱ አስተያየታችሁን ልትሰጡ። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እኔ ቢኒያምና መብራቱ ለዛሬው እስከ ሳምንት መልካም ሳምንት ይሁንላችሁ እያልን ለያያለን። ጤና ይስጥልን።
ጎርቤቴ እረንዳው ይመኙሻ ያገኙሻል 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 ያገኙሻል
Gorbete, 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 gor